የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንደምን አራችኋል አድማጮቻችን። እንደተለመደው በተለያዩ ርዕሶች ላይ ለመወያየት እንደተለመደው በኢትዮጵያ ሬዲዮ በእናንተ ኢትዮጵያ ሬዲዮ ፕሮግራም ላይ ተዘጋጅተን ቀርበናል። እኔ ተመስገን፣ እስክንድር አህመድ እና ዮናስ እንዲሁም መርሶ ፕሮግራሙን ለማዘጋጀት እዚህ ተገኝተናል። አብራችሁን ስላላችሁ እናመሰግናለን። በዛሬው ዕለት በተለያዩ ርዕሶች ላይ ውይይት የምናደርግ ይሆናል። ስድስተኛው ሀገራዊ ምርጫ መቼ እንደሚካሄድ የኢትዮጵያ መንግስት አስታውቋል። እሱን በተመለከተ የተለያዩ ውይይቶች እናደርጋለን። ከዚህ ባለፈ ደግሞ በሀገራችን ላይ እየተካሄደ ባለው ዘር ተኮር ጥቃቶችን አንስተን የምንወያይ ይሆናል። ከዚህም ባለፈ በኢትዮጵያና በሱዳን መካከል እየተካሄደ ያለውን ጦርነትም እንደዚሁ በተወሰነ መልኩ ማንሳት የምችልበትን ሁኔታ እንዳለ ለማሳወቅ እንፈልጋለን። ከዛ በፊት ግን እስክንድር ያዘጋጀው አንድ አጭር መጣጥፍ አለ። እሱን አድምጠን ወደሚቀጥለው ፕሮግራም የምንሄድ ይሆናል። አብሮነታችሁ አይለየን እንላለን። ተመልሰን እስከምንገናኝ እስክንድር ያዘጋጀውን አጭር መጣጥፍ አድምጠን እንመልሳለን። አብራችሁን ቆዩ።
አድማጮቻችን፣ ወይ ውረድ ወይ ፍረድ በሚል ርዕስ አጫጭር የቀድሞውንና አሁኑን ስርዓት ተመሳሳይነት ልዩነትን በተመለከተ አጠር ያለች ጽሑፍ አዘጋጅተናል። እሱን ወደ እናንተ ጀባላለሁ። ውድ ኢትዮጵያውያን አድማጮቻችን፣ ይህን ፕሮግራም የምትከታተሉ በሙሉ የቀድሞው ኢህአዴግ ህወሓትና የአሁኑ ገዢ ቁጥር ሁለት ኢህአዴግ ስሙን ብልጽግና ብሎ የሚጠራው ከአንድ ማኅፀን የተወለዱበት የግብር መንትዮች ከብዙ በጥቂቱ የሚመሳሰሉባቸውን ዋና ዋና አንኳር ነጥቦች ለማንሳት ለዛሬው ፕሮግራማችን እንወዳለን። የመጀመሪያውና ዋነኛው አንድ የሚያደርጋቸው የሚመሩበት ሕግ አራዊት የኢትዮጵያን ሕዝብ በብሔርና በቋንቋ ማንነት በማካለል ከፋፍለህ ግዛው በሚል ርዕስ የአምባገነን መሪዎች በንጹሐን ዜጎች ሞትና ስደት የሥልጣን ጊዜያቸውን ማስረዘም ነው። ለዚህም በመረጃና በማስረጃ ለማስደገፍ የሰብአዊ መብት ተሟጋችና ጋዜጠኛ፣ የባልደራስ ለእውነተኛ ፓርቲ አመራር፣ የዲሞክራሲና የፍትህ ታጋይ በእነዚህ በሁለት መንትዮች ባለፈው 27 ዓመት ከሰባት ጊዜ በላይ በዚህም መንግሥት ከሦስቴና አሁንም እስካሁን ያለምንም መረጃ ከእስር ቤት እየማቀቀ ይገኛል። ፓርቲውንና ሐሳቦቹ በአብዛኛው ኢትዮጵያውያን ተቀባይነት ቢኖርም አሁንም በይበልጥ በአዲስ አበባና በድሬዳዋ በተለያዩ ከተሞች አሁንም መንግሥት ለሥልጣኑ ስጋት ስለሆነበት ከምርጫው በፊት እንዳይፈታ ወስኗል። ይህ የአምባገነንና የዲሞክራሲና ጠላቶች አንድ ማሳያ ነው። እንደ አብነትም ለመጥቀስ ይህ ግጭት እዚህ ደረጃ እንደሚደርስ የብሔር ተኩር ግጭቶች በኢትዮጵያ ላይ ወደ ጄኖሳይድ ያመራሉ በሚል መረጃዎችን በማቅረብ ለተባበሩት መንግስታት ኒውዮርክ ላለው በማሳወቅ እዚህም በኢትዮጵያ በአውሮፓ ዩኒየን ለሚገኘውም በማሳወቅ መንግስትም ጥንቃቄ እንዲያደርግ አስቀድሞም መረጃ አቅርቦም ነበር። ይህ ኢትዮጵያዊ የሰብአዊ መብት ተሟጋች በሁለቱም አምባገነን መንትዮች መከራውን እያየ ይገኛል። ሁለተኛው የቀድሞውም ሆነ በአሁኑ አገዛዝ ላይ ያሉ ሚኒስትሮች አይናቸውን በደም አጥበው ሕዝብንና መንግስትን በመንግስት ሚዲያ ሲዋሹ ይታያሉ። የቀድሞ ሚስተሩ በረከት ስምኦን አቶ መለስ መሞታቸው በእሳትና በተለያዩ ውጪ ሚዲያዎች እየተነገረ አልሞተም በቅርብ ለህዝብ መግለጫ ይሰጣሉ ይሉን ነበር። እነዚሁ ያሁኑ የመንግስት ሴክሬታሪ አላፊ አቶ ንጉሱ ጥላሁን ደብዛቸው የጠፋውን የደቡብ ዩኒቨርሲቲ ተማሪዎች ይኑሩ ይሙቱ ባልታወቀበት ጊዜ አግኝተናቸዋል በቅርቡ ከቤተሰቦቻቸው ይቀላቀላሉ ሲሉን ነበር። ይህ የዚህ የሁለቱ አምባገነኖች ተመሳሳይነትን ለህዝቡ ለመወያ ያህል ለማንሳት ያህል ነው። የሚያስገርመው ነገር ለዚህ ለነዚህ ወንጀለኞች አቶ ንጉሱ ጥላሁንም ተጠያቂ አለመሆናቸው አስገራሚ ነው። ሌላው ለመጨመር ያህል አቶ ስዩም መስፍን የውጭ ጉዳይ ሚኒስትር በነበሩበት ወቅት ባድማ ለኤርትራ ተወስኖ ያለ ባልጀርሱ ስምምነት የተለያዩ ሚዲያዎች ነታውን ዘግበውት ያለ ባድማ ለኢትዮጵያ ተወስኗል በማለት ህዝብን በካድሬዎቻቸው አስገድደው የውሸታቸው ተባባሪ ሲያደርጉ ነበር። እንደዚሁ ያሁኑ የቤንሻንጉልና የኦሮሚያ ከፍተኛ አመራሮች በክልላችን አንድ ዜጋ በብሔሩ ምክንያት ቢሞት ወይም ቢፈናቀል ከስልጣናችን እንለቃለን ሲሉ ነበር ተሰምተው ነበር። በአስር ሺዎች ሞተዋል፣ በሚሊዮን የሚቆጠሩ ንጹሃን ዜጎች ተፈናቅለዋል፣ እነሱም ይህንን ያስፈጸሙ እስካሁን ስልጣን ላይ ይገኛሉ። ይህው እስካሁን ድረስ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከ113 ጊዜ በላይ የማካድራይንና ያሁኑን በጉለን የተፈጸመውን ሳይጨምር በላይ በዚህ በሁለት ዓመት ውስጥ በብሔርና በክልል ምክንያት በብዙ ሺህ የሚቆጠሩ አማሮችና ሌሎች ኢትዮጵያውያን ተጨፍጭፈዋል፣ ተሰደዋል። ይህ ሁሉ ድርጊት የተፈጸመው በቀጥታም ሆነ በተዘዋዋሪ የነዚህ ክልል መስተዳደሮች በስተጀርባው እንዳሉበት ይገመታል። ትህነግ ወያኔን ለማስወገድ በተደረገው ጦርነት ከሞተውና ከተፈናቀለው ህዝብ በላይ በዚህ በሁለት ዓመት ውስጥ በአሰቃቂና በሚዘገንን ሁኔታ የተገደሉት አማራዎችና ሌሎች ኢትዮጵያውያን ከፍተኛ እንደሆነ ቁጥራቸው ይታወቃል። ከሁሉም በላይ በዚህ አሰቃቂ የዘር ማጥፋት ሂደት ውስጥ የተሳተፉ አንዳቸውም ሲያዙና ለህግ ሲቀርቡ አለማየታችን አስገራሚ ነው። በጠቅላላ በሀገሪቱ ውስጥ ከፍተኛ ስጋት እንደሰፈነ ግልጽ ነው። በአርሲ፣ በባሌ፣ ከቡራዩ እስከ ሻሸመኔ፣ ጉራ ፈርዳ፣ አጋርፋ፣ በማካርዳይ፣ በጉለን የዚህ ሁሉ ንጹሃን እልቂት ተጠያቂው ማን ነው? በሁለት ዓመት ውስጥ ደብዛቸው የጠፋ ገዳያቸው ማን እንደሆነ ያልታወቀው ኢንጂነር ስመኘው በቀለን ማን ገደለው? የአማራን ክልል ከፍተኛ ባለስልጣን እነ ዶክተር አምባቸውና ሌሎችንም እስካሁን የድሬዳዋ ዩኒቨርሲቲ ተማሪ ከፎቅ ላይ ተወርውሮ የተገደሉት አበጀ፣ ሌላው የነቀምት የቴሌ አላፊ ገመቺስ ታደሰን፣ ሌሎችም የቃሊቲ ክፍለ ከተማ አስተዳደር አቶ ሰለሞን ላብነት ያህል አነሳናቸው እንጂ የነዚህ ሰዎች ገዳዮች እስካሁን ድረስ ማን እንደሆነ አልታወቀም፣ አልተያዙም፣ ለግና ለፍትህ አልቀረቡም። ይህም የራሱ የመንግስት ውስጥ ያሉ አላፊዎች እንዳሉበት በዚህ ግዳይ ውስጥ እንዲጠረጠር ያስደርገዋል። ኢህአድግና መንትያው ወንድሙ ብልጽግና በባህሪያቸው ህዝብን የሃይማኖት መሪዎችን ታላላቅ ታዋቂ ሰዎችን የማድመጥ ፈጽሞ ባህሪ የላቸውም። ትህነግን በዚሁ ድርጊቱ ወደ መቃብር ወርዷል። ብልጽግናም የፓርላማ አባል የሆኑ አንዳንድ ግለሰብ የተገደሉትን ሕፃናትና ሴቶች በምክር ቤት ውስጥ እያለቀሱ ሲናገሩ የሰማንበትም ጊዜ ነበር። የብልጽግና አመራሮች በንጹሃን ደምና እንባ ይሳለቁ ነበር። ልክ እንደ ትህነግ መሪዎች የገና በሬ በፋሲካው በሬ ሲቃል እንደሚባለው በማስረጃና በመረጃ ለማስደገፍ ትህነግ በእነዚህ አማላጆች ተለምኖ ከቤተ መንግሥት መቀሌ፣ ከመቀሌ በመኪና ደደቢት፣ ከደደቢት በባዶ እግሩ روتو وده مكعبر لين ملس غفتوال ترنيو بلسغنا اونك كادي سابا بيت منغس بمكينا سولولتا ببادو غرو بغنباو يسولولتا پارك كروتا بوحالا يه يزي غوش مكعبر يكو فريا لو يبهرناي قوانقوا فيدار دلزم لاندم لمچ عرشا جزي اندتنك بمچيو يا ايتيبيا هزب ديموكراسايو ينا فتاوي ملچا مكعبري غبا يهون በብሔር አቾ ምክንያት ያለ ምንም ማጥያታቸው የሞቱትና የተፈናቀሉት ኢትዮጵያውያን ዜጎች አምላክ እነተኛውን ፍርድ እንዲሰጥና መጨረሻውን እንዲያሳየን እንማጸናለን ስላደመጣችሁን እናመሰግናለን ይህን አርስት ያነሳነው ኢትዮጵያውያኖች ይህንን አንስተው ዲያስፖራዎች ሁሉም እንዲወያዩበት ነው ስላደመጣችሁን እናመሰግናለን
አድማጮቻችን ተመልሰናል እስክንድርን ከልብና አመሰግናለን አሁን ቀደም ሲል እንደመወያያርስ ከመረጥናቸው ውስጥ ባንዱ ውይይት እናደርግ አህመድ እስክንድርና ዮናስ እንዲሁም መርሶና ኔም ተመስገን ህዝብ ተገኝተናል ስድስተኛው የሀገራዊ ምርጫ እንደምታሳውሱት የኢትዮጵያ መንግስት መቼ እንደሚካሄድ አስተውቋልና ግንቦት 28 ተመርጧል እንደምታውቁትና ግንቦት 28 ተመርጦ የክልልና የሀገራዊ አቀፍ ምርጫው በግንቦት 28 እንደሚካሄድ መንግስት አስተውቋል አዲስ አበባ መስተዳድርና ድሬዳዋ መስተዳድሮች ግን ከሳምንት በኋላ እንደሚካሄድ ነው መንግስት ያስተውቀ ያለውና እንደው አህመድ ካንተ ልጀምርና ምን አይነት እንደምታ ይኖርዋል የምርጫው መለያየት በመሰዳድሮችና በክልል የሚካሄዱት ምርጫዎችን በተመለከተ
እውነት ለመናገር መጀመሪያ እንትኑን አላየሁትም ነበር ስኬጁሉን አላየሁትም ነበር ባንድ ላይ ነበር የመሰለኝ ኋላ ሰው ነው ደውሎ አህመድ ይሄን ነገር አይተዋል ወይ ምንድነው አመለካከት ሲለኝ ምኑን ስል አዲስ አበባና ድሬዳዋ ከዋናው ምርጫ አንድ ሳምንት በኋላ ነው የሚደረገው ሲለኝ አላመንኩም እንደገና ስመለከተው ትክክል ነው አንድ ሳምንት ቆይቶ ነው የሚደረገው ለኔ ምንም ሊገባኝ አልቻለም ምንም ምክንያት አይታየኝም ኦፍ ኮርስ እነሱ የሚሰጡትን ምክንያት መስማት በጣም ቸኩያለሁ አለበለዚያ ይሄ አደጋለሁ በእኔ ግምት ግን እውነት ነው ማለት አይደለም የኔ ግምት ግን ማክናያቱን ስካልገባኝ ድረስ የተለየበት ምክንያት ስካልገባኝ ድረስ ያሉትን እስከዛሬ ያሉትን አዲስ አበባ ላይ በተለይ ድሬዳዋ ላይ ነበርውንም አዲስ አበባ ላይ ያለውን አሁን እየተካሄደ ያለውን ሁኔታ ሳስበው ተንኮል አለበት ብዬ እጠራጠራለሁ ተንኮሉ ምንድነው የራሳቸውን ሰዎች ሁለት ጊዜ ምርጫ ማድረግ እንዲችሉ ካርድ እንዲሰጡ ወይንም ስማቸው እንዲሰጡና እንዲመርጡ ለምሳሌ ኦሮሚያ ውስጥ ካንድ ሳምንት ቀደም ብሎ ይመርጣል
አዎ
ከዛ በኋላ አንድ ሳምንት አለው ግለሰቡ ወይም ግለሰቧ ያጓጉዟቸዋል እዚያ ዲስካርድ ይሰጣል። የቲዮሪቲካሊ ነው የቲዮሪቲውን ቲዮሪውን ነው ፕራክቲካሊ አላውቅም። ቲዮሪ ግን ለኔ እንደ አናላይዝ አደርገው ነገሩን ምንም ምክንያት ስካል ተሰጠ ድረስ አጥጋቢ የሆነ ምክንያት የትም ሀገር የማይደረግ ነው። በተለይ ዋና ከተማውን ከአንድ ሳምንት በኋላ የሚደረግበት ምክንያት ምናቱም ዋና ከተማው ውስጥ ነው ሁሉቹ ማቴሪያሎች ተሟልተው የሚገኙት። ምርጫ ለማካሄድ የሚቀለው ምንድዛ ነው? እና ይሄ ነገር ተንኮል አለበት ወይ ጥያቄ ነው ማነሰው። እስካላስረዱ ድረስ ምክንያታቸውም ደግሞ በቂ ምክንያት ይሄ አድበስብሶ ማለፍ አይደለም። እስካልሰጡ ድረስ ተንኮል አለሽ ማለት ነው። በተለይ አዲስ አበባን እና ድሬዳዋን በተመለከተ አሁን የሚደረገው ሁኔታ አስቀያሚ ስለሆነ
ተገከለ ነው።
ምክንያቱም ዲፋክቶ በምድር ላይ አዲስ አበባን በቁጥጥር አድርገውታል። ፈኡነቱን እናገር ካልን ካላድ በሰበስም በስተቀር
ተገከለ ነው።
የቀራቸው በህግ አባባል አለ ዲዩሬና ዲፋክቶ የሚሉታል። ዲፋክቶ ምድር ላይ ያለው ሀቅ ማለት ነው። ዲዩሬ በወረቀት ላይ ጻፈው ወይም በህግ
ተቀመጠ መንግስት ላይ ተቀመጠው
ዲዩሬ ገና ያችን ሊያስፈጽሙ ነው የሚታገሉት። ዲፋክቶ ግን ኦሬዲ ቋንቋው ማአት ነገሮች እየተሰሩ ነው።
አው ላለፉት 3 አመታት ኦልሞስት 3 አመታት እየተካሄደ ነው።
በደም ሰርተዋል። አዲስ አበባ
ሰርከምስታንሻል ኤቪደንስ ይባላል እነዚህ ነገሮችን አይተ
እና ያንን ሳሰላስል በነገራችን ላይ አይታችኋል የአውሮፕላን ቲኬት እኔ ሰዎች ከአሜሪካ ልከውልኛል። አዲስ አበባ ኦሮሚያ ይላል ቲኬቱ። አዲስ አበባ ኦሮሚያ አለኝ ይጆ አለ።
ቲኬቱ ላይ የተጻፈው ማለት ነው።
ቲኬቱ ላይ የተጻፈው አዲስ አበባ ኦሮሚያ ይላል። እንግዲህ እነዚህ ነገሮች ነው በፖለቲካ ዓለም ላይ ምን አለ መሰላችሁ አንድ ረጅም እርምጃ አትራመድም። ፖለቲካሊ አቋም እንትስተር ቀስ ይያልክ ነው እየገፋ ነው የምትሄዱ። This is a political tactic እንደዚህ ነው የሚደረገው። አንድ ነገር ስትፈልግ ለምሳሌ መንግስት አንድ ውሳኔ ለመወሰን ሲፈልግ ምን ያደርጋል? የትም ሀገር ነው የሚደረገው በካድሬዎቹ ወይም በአባሎቹ በደጋፊዎቹ አማካኝነት ያቺን ዲውስን ያስባትን ነገር ያሰራጫል። ያሰራጭና ህዝቡ ምን አይነት ሪአክሽን እንዳለው ያዳምጣል። እንጂ ዝም ብሎ ባንድ ጊዜ ዝራፍ ብሎ እንትን አይወጣም።
በሂደት ነው እነዛ ነገሮች የሚያስፈጽሙ ማለት ነው።
አዲስ አበባ ውስጥ የሚደረገው ነው ቀስ ይያለ። የከንቲባዋን ደጋግመው ከንቲባ የሚመርጡት ከራሳቸው ነው። ምክንያት የላቸውም ምንም ተጨባጭ የለም። ምክንያቱም ህጉ የሚለው ምንድነው ለመመረጥ የዛ አከባቢ ሰው መሆን አለበት ተመራጭ መሆን አለበት ተመርጠ አዲስ አበባ ካቢኔ ውስጥ መግባት አለበት
ያን ህብረት ሰብ ሊወክል የሚችል ሰው መሆን አለበት።
ከዛ እንደገና ከካቢኔ ውስጥ ነው ከንቲባ የምትሆነው። ይሄን ለማስተካከል ሲሉ ባስቸኳይ ባጭር ጊዜ ውስጥ ህገ መንግስት ውስጥ ምን አስገቡ ምክትል ከንቲባ እንዲመራ ሚል አስገቡ። ምክትል ከንቲባውን ከአዲስ አበባ ሳይሆን ከሌላ ቦታ
ማምጣት የምትችልበት ሁኔታ
አመጡ። ያንንም ተጠየቀ ለምን ነው እንደዚህ የሚሆነው? ይሄን ጥያቄ የሚያቀርቡት ሰዎች አደገኛ ሆኑ ለዚህ ለወደፊቱ አላማቸው። እኔም ፈራው ምንም የሚያስፈራኝ ነገር የለም። እኔም ፈራው አንድና አንድ ነገር ብቻ ነው ይሄ ከጀርባ የተወጠነ አቋም አለ ብዬ ነው የምፈራው። በጠቅላላ እንግዲህ አሁን እንዴት እንደሆነ አላውቅም። በጠቅላላ የኦሮሞ ድርጅቶች ከቀኝ አክራሪው እስከ ግራ አክራሪው ድረስ የሚስማሙበት አንድና አንድ ጥያቄ አለ። በብዙ ነገር ላይ ይስማሙ ይችላሉ አይስማሙም። አዲስ አበባ ላይ ግን ሁሉም ይስማማሉ። አዲስ አበባ የኦሮሚያ ነች። ያንን ስራ ላይ ለማዋል ሁሉንም ነገር የማይፈነቅሉት ድንጋይ ነው። ይሄንን ስራ ላይ ለማዋል እንዳይሆን በየፈራለው ነው አለልም
እኔ
የምርጫው ሁኔታ ማረጋገጫ ይላል።
አዎ
ግን ያልተረጠረ ተመነጠረ ነው
እውነት ነው።
እና ያ ትክክል አይደለም ባይነኝ ማስረጃ ስካላቀረቡ። ሌላው ይሄን ነገር የሚያስፈራኝ ምንድነው የእስክንድርን ተመልከቱት። ወደዛ ልገባልህ ነው ገባው ብቻ። እስክንድር ስንት ጊዜ ሆኖ ከታሰረ በየምክንያቱ ሲያራዝሙ ላለፈው ሳምንት ተቀጥሮ ነበር ምስክሮች ሊደመጡ። ምስክር ለማዳመጥ ለመጋቢት 29 ነው የቀጠሩት
ያራቱ
ምስክር ለማዳመጥ which means በዚህ ጊዜ ውስጥ ከእስር ቤት አይወጣም። አሁን በሌላ በኩል ስለ ምርጫው ተመልከት ምርጫው ላይ ምን ይላል? ምረጡኝ ብለህ ህዝብ ፊት መቅረብ የምትችለው ከየካቲት 3 እስከ የካቲት 23 ነው። መጋቢትም አይደርስም። እስክንድር ነጋ እስከ መጋቢት 29 ከስር ቤት አይወጣም። ስለዚህ የአዲስ አበባን ጥያቄ በዚህ ዘጉት። ምክንያቱም ፓርቲው እነሱ በማስቡበት ነገር የሚጠይቁት ህግ አሟልቶ ህጋዊ ሆኖባቸዋል። ሶ ይሄንን ለማዳከም ምንድነው ያላችሁ? የድርጅቱን ተዋቂ ሰዎች ህዝብ የሚያውቃቸውን ሰዎች እስር ቤት ማጎር ነው። ይሄ እስከሆነ ድረስ እነዚህ ሰዎች ከእስር ቤት አይወጡም። ከእስር ቤት ካልወጡ ደግሞ ምረጡን ብለው ማለት አይችሉም። ሰው የኢትዮጵያ ህዝብ ደግሞ መሪ ይፈልጋል። ባህላችን ነው። መሪ ጀግና ማድነቅ ይፈልጋል። እስክንድርን ማየት ይፈልጋሉ። እስክንድርን መምረጥ የሚፈልጉ እስክንድርን ማየት ይፈልጋሉ። ወይንም የሱን ድርጅት መምረጥ የሚፈልጉ እሱን ማየት ይፈልጋሉ። ያ እንዳይሆን ይሄን ሰውዬ ከመጋቢት 29 በፊት አያስወጡትም። ምርጫ ዴሞክራቲክ ይሁን ካልን ዴሞክራሲ ማለትን አንደርስታንድ ማድረግ መቻል አለብን። መሪውን አስረህ ምርጫ ልታካሄዳችሁ እና ዴሞክራቲክ ነው ልትላችሁ
ተከከለ።
አንዳንድ ሰዎች ክሪቲካ ታብዙ ይሉናል በዶክተር አብይ ላይ። እንዳውም ኢትዮጵያንና ኢትዮጵያን ህዝብ የሚወድ ሰው ዶክተር አብይን ትክክል ነው ብሎ የሚያምንበትን ነገር ማለት እኔ ትክክል ነው ብዬ የማምንበትን ነገር ዶክተር አብይ እባክዎትን ይሄ ነገር ስተት ነው ትክክለኛው ይሄ ነው ይሄን ነገር ይዩት ይመልከቱት ማለቱ ለሳቸው ይጠቅማል እንጂ አይጎዳም። ያንን ነው ነው ኢትዮጵያኖች ክሪቲካል ሰፖርትን መልመድ መቻል አለብን። አላደለም ክሪቲካል ሰፖርት ማለት እየደገፍከው ስተት ሲሰራ ግን አንድ ሰው
ትክክለኛው አቅጣጫ ሊመራው
ይሄኛው ትክክል አይደለም ይሄኛውን ምረጥ ማስረጃ ማቅረብ ያንተ ጉዳይ ነው። ሌላው ደግሞ የለም ይሄ ትክክል ነው ማለት ሌላ ጉዳይ ነው። ግን የኛ ችግራችን ምንድነው? ስንት ሰጣለ ሰዎችን ስም ከተሰጠን ሰጥና እንዳይናገሩ እንዳይጋገሩ ማዋረድ ተጀምራል ማስፈራራት ተጀምራል። ይሄ ደግሞ የማን እንትን መሰለ የደካማዎች እውነትን ያልያዙ ማስረጃ የሌላቸው ሰዎች ስም ያወጡልሃል። እንትና ገሌ እንደዚህ ነው እንንትና እንደዚህ ናቸው ይሏል። ለዛ ለምታቀርበው ግን ማስረጃ አይሰጡም። ህግ የበላይነት ካልተከበረ ለኔ ዲሞክራሲ ምንም ትርጉም የለውም። የዲሞክራሲ ዋና ትልቁ ዓላማ ምንድነው?
rule of law ወይም ህግ ማስከበር ነው።
የበላይ እንዲሆን ዲሞክራቲክ ራይት ካለህ ማንንም መጥቶ በስልጣኑ እንደፈለገ ያደርግህም ያ ነው ዲሞክራሲ ማለት። ኢትዮጵያ ውስጥ አለ የለም የህግ የበላይነት የለም እያየን ነው። እኔ ልደቷ ያያልን ባለፈውም ተናግሬያለሁ። ይሄ ሬዲዮ የመጀመሪያ የተቃወመው ባለም ላይ ልደቷ ያያልን ይሄ ሬዲዮ ነው። ከዛ በኋላ ቆመን ግንኙነታችንን ግን አሁን በሚደረገው ትክክል አይደለም ማለት ለምን ፍርድ ቤት ነው አንድን ህግ እንትን የሚተረጉመው? ፍርድ ቤቱ ተርጉሞ ስራ ላይ አውል ብሎ ለፖሊስ ያዘው ፖሊስ ዞርበል ብሎ ፍርድ ቤቱን እንትን ካለ ህግ የበላይ አይደለም ማለት ነው። ካንድም ሁለት ሶስቴ ይሄንን ዝም ካልን ዛሬ ምክንያቱም ልደቱን ስለማንወደው እንደፈለጉ ያርጉት ካልን ፕሪንሲፕሉን አንቀበልም ማለት ነው። የህግ በላይነትን አናምንበትም ማለት ነው። የኛ ሰዎች ብቻ ምን ፈልጋቸው ምን ወዳቸው ብቻ ሲሆኑ የህግ በላይነት ይስራ አለበለዚያ ግን ህግ እንደፈለገ ይጣስ። ያ አይሰራም ነገ እኛም ላይ ይደርሳል። ፕሪንሲፕሉን ነው። ለዚህ ነው ኢትዮጵያ ውስጥ ማንንም ኤግዛማንንም ግድ የለኝም ደጋግሜ ተናግሬያለሁ። ባላፊነት የዚህ ሬዲዮ ማላፊ እንደሞነ ይመጣል ማንንም የፈለገውን ይበል። የኢትዮጵያ ድምጽ ሬዲዮ ዶክተር አብይ ዛሬው ረዱም ቢለው ላይ አይሰለፍም። ዶክተር አብይ ግን የሚሰሩትን ስተት በግልጽ ይናገራል። ምክንያቱም የቆም ነው ለህዝብ ነውና ለሀገራችን ነው እንጂ ለግለሰቦች አይደለም። ይሄን ለማረጋጋት ደግሞ እስከዛሬ ሰራውን ማየት ያስፈልጋል። የሀገርና የህዝብ አላማ ነው ያለንኛ ሰዎች ከስጋና ከደም ስለተሰራን በማንኛውም ጊዜ እንሳሳታለን። ሰውን ፍጹም አርጎ ማየት ትክክል አይደለም። ይሄን ነው እንግዲህ
ማለቁ ችግራችን እሱ ነው። እንደ ሀገርም እንዳልከው ምናልባት ዮኒ ወደ አንተ ልምጣ እስክንድር ወደ አንተ መጣለሁ በሚቀጥለውና ዮኒ ምናልባት አሁን አህመድ ካለው አንጻር የስድስተኛው ሀገራዊ አቀፍ ምርጫን ተወስኗል ኦሬዲና እነስክንድርን እና ሌሎች የተቃዋሚ ፓርቲ አባሎች በእስር ቤት ባሉበት ሁኔታ መንግስት እንግዲህ ያካሄደውን ኦፕሬሽን በቲፒኤልኤፍ ላይ ያካሄደውን ኦፕሬሽን አይተናል። የተለያዩ የምርጫ ቅስቀሳ በሚመስል መልኩ በተለያዩ ሚዲያዎች መንግስትን አጀንዳ በሚያስፈጽም መልኩ እስካሁን ያየናቸው ነገሮች ናቸውና ነገር ግን እነዚህ የተቃዋሚ ዋና የምርጫው ተሳታፊ አካላት እስር ቤት ውስጥ ባሉበት ወይም ራሳቸውን ያላቸውን መብት ኤክሰርሳይዝ ማድረግ በማይችሉበት ሁኔታ ምርጫ እንደዚህ አይነት ምርጫ ክሬዲብል ይሆናል ወይስ ተአማኒነት ይኖረዋል ወይ ብለ ታስባለህ ወይ?
አመሰግናለሁ። ምንም አይጠየቅም። በርግጥ አህመድ ብዙ ነገሮችን አንስቷል በሰፊው። ተአማኒነት ይኖራል ብዬ በግሌ አላምንም። ምናልባት ይብልጽግና ምራሮች ከዚህ ፍት እንደተናገሩት አንዱ የኮንቪንሱና የኮንቪኮ አካል ሊሆን የሚችል ምርጫው በአሁን ሰዓት ማድረጉና የፖለቲካ ፓርቲዎችን ሰር ቤት አስሮ በተለይ የባልደረስና የዲሞክራሲ ፓርቲ ሊቀመንበሮችን ሊደሮችን ለአራት ወር ጊዜ ተቀጥሯል። እነሱ የማይሳተፉት ምርጫ በግሌ ታማኝነት ይኖረው ብዬ አላምንም። በግልጽ በእነሱ ስለሆነ ብቻ ሳይሆን የፖለቲካ ፓርቲዎችንም ሰር ቤት አስሮ በተለይ ተጽዕኖ ፈጣሪ ግለሰቦችን በሰር ቤት ናቸው የሚገኙትና እነሱ ታስረው ታማኝነት ምርጫ ይኖረው በግሌ አላምንም። እንደኔ ማለት ነው። በርግጥ መንግስት ለመምራት በህዝብ ተቀባይነት ለማግኘት አንዱ መገለጫው ምርጫ ማድረግ እንዳለበት አይታየቅም። ምርጫው አስፈላጊ ነገር ነው። ሁኔታውን በርግጥ ያማክለ ነው ወይ ብዬ በግሌ አላምንም። አሁን አመድቅን ማስተታል የአንድ ሀገር ዲሞክራሲ መገለጫው አንዱ ምርጫ ነው። ምርጫ ስንል ደግሞ ዜጎች ሊመርጡ የሚችሉበት ዋነኛው ምክንያት የህግ የበላይነት ወይም በህይወት የመኖር የመድን ዋስትና ህዝቡ ሲኖረው ነው። አሁን ሀገር ባልተረጋጋበት ጊዜ እዛም እዚህም የብሔር ግጭቶች ማነት መሰረት ግጭቶች በሚፈጠሩበት እየተፈጠሩ ባለበት ጊዜ ያንን ሳታረጋጋ ወደ ምርጫ መግባቱ በግሌ አልደግፍም እና በተለይ አሁን ያነሳቸው የፖለቲካ ፓርቲዎች አመራሮችም ሰርቪት ናቸው ያሉት እነሱ ምናልባት ከተፈተው በኋላ የተወሰነ ነገር ሊፈጠር ይችላል ብዬ አስባለሁ። ታማኝነትም የተወሰነ ሊኖር ይችላል የሚምለት አለኝ። ቅድም እንደተነገረውም በተለይ በኦሮሚያ አካባቢ የሚገኙ የተለያዩ የኦሮሞ ብሔርን ወክላል የሚሉ የፖለቲካ ፓርቲዎችም በተለያየ መንገድም ግጭት ይፈጠሩ በተለይ በአዲስ አበባ ጉዳይ ተመሳሳይ አቋምና ተመሳሳይ ሐሳብ ነው ያላቸው። የባልደራስ ፓርቲንም በግልጽ የማይደግፉትም ጠቅላይ ሚኒስትሩም በአንድ ወቅትም ከባልደራስ ፓርቲዎች ጋር ከፓርቲው ጋርም ጦርነት መግባትም ካስፈለገ እንገባለን ብለው የተናገሩበት ወቅቶችም ማስታወስ ይቻላልና እስካሁን መቆየታቸውም አስፈላጊ አይደለም። የሚታየኝም እንደተናገሩትም የኮንቪንሱና የኮንቪኩ አካል ሊሆን ይችላል የሚል እምነት አለ።
መልካም። እስክንድር ወደ አንተ ልምጣና እንደው ይሄን ስድስት እንደው ወደ ሌሎች ርዕሶች ከመግባታችን በፊት እንደው እዚሁ ላይ እንቆይና ስድስተኛው ሀገራዊ ምርጫን በተመለከተ ያንተ አመለካከት ምንድን ነው? ምን አይነት እንደምታ ሲኖርዋል ከወሰኑት አንጻር? ብርቱካን ሚደክሳ የምናቃት ሰው ነች። በስፔሻሊ በ1997 በተካሄደው ምርጫ በነበረው እሷም እስር ቤት ነበረች፣ የተቃዋሚ ፓርቲ አባል ነበረች። አሁን የምርጫ ቦርዱ ኃላፊ ሆና እንደዚህ አይነት ውሳኔ ከመንግስት ጋር አብራ እንደዚህ አይነት ውሳኔ ተወስናለች ብለህ አስበህ ነበር?
እንግዲህ ምርጫው ያው ተወስኗል፣ ግን ቀድሞ ባልደረቦች አህመድም ዮናስም እንዳሉት አንደኛ ሀገራዊ ምርጫ ነው መካሄድ ያለበት በአንድ ሰዓት በአንድ ነው። የቀድሞ አንድ አይነት ቅድም ነገር ያነሳሁት መጀመሪያ ጽሑፌ ላይ ሳነብ ያነሳት ተመሳሳይነታቸው ኢህአዴግ አሁን ለምሳሌ ባድማ በተደረገው ጦርነት ላይ የቀድሞ ሰራዊቶችን ተነስተው እዛ ላይ ድል አደረጉ፣ ተበተም። አሁንም እንትን ላይ እንደዚህ አሁን ምርጫው ላይም በኮሮጆ ሰረቃና ኮሮጆን በመገልበጥ ልምድ ያላቸው አሉ በኢህአዴግ ውስጥ። እነዛም በመተማመን ካልሆነ ህዝቡ በአዲስ አበባ ላይ እንደሆነ አዲስ አበባ ላይ አሁን ለምሳሌ አዲስ አበባ የማን ነው በሚለው ጥያቄ ላይ ትክክለኛ አቋም መንግስት ራሱ የለውም። አዲስ አበባ የአዲስ አበባዎች የመላ አገሪቱ በተለያዩ አቅጣጫ ከምስራቅ ምዕራብ ደቡብ ሱ የሚኖሩበት በንግድም በትምህርትም በተለያየ ነገር መጥተው የሚኖሩበት ታላላቅ ዓለም አቀፍ ድርጅቶችና ኤምባሲዎች መቀመጫ ከተማ ነው። የማን ነው ብሎ በሚጠየቅ ጊዜ ጠቅላይ ሚኒስትሩ የመለሱት ምንድን ነው? ጅማም የእናንተ ነው። ተመሳሳይነቱን ተመልከ። የቀድሞ ሟቹ ጠቅላይ ሚኒስትር አክሱም ለወላይታ ምኑ ነው አሉ። አክሱም የኢትዮጵያ ታላቅ ታሪክ ነው የኢትዮጵያውያን። አሁንም ይህ አካሄድ አሁን ምርጫውን አሁን ህዝቡ በፖለቲካ ተሳትፎ እየጨመረ ሄዷል። ብርቱካን ሚደቅሳ ያው ከዚህ ብርቱካን ሚደቅሳ ከፍተኛ ፈተና ውስጥ ነው። ትክክለኛ ፍትሃዊ ዲሞክራሲያዊ ምርጫ እንዲካሄድ ምክንያቱም ያለፈውን ስርዓትም ታቋለች እዚህ ውስጥም ያሉትን ችግሮች ታቋለች ዲሞክራሲያዊና ፍትሃዊ እንዲሆን ጥረት ታደርጋለች የሚል ሙሉ ግምት አለኝ በእኔ በኩል እንደግለሰብ ስለዚህ ዋናው ተንኮል አዲስ አበባና ድሬዳዋ ለምን እንደምን እንደዚህ ሆኖ ከበስተጀርባው ምን አለ ይህንን የታዋቂ የፖለቲካ እንደ መስከረም አበራ እንደ አርቲስት አስቴር በዳኔ ጋዜጠኛ ማዓዛማም እንደዚህ አይነቶች አክቲቭ የሆኑ ጋዜጠኞች ሴቶች በምርጫው ላይ አክቲቭ ሆነው እንዲሳተፉና የቅድም ነጥቦችን ምንድነው ከዚህ ምርጫ ካርዳቸው ወሳኝ መሆኑን አውቀው በአግባቡ እርስ በርስ በመቆጣጠር ካርድ ራስ ህዝቡ ነው ምርጫውን ህዝብን ከህዝብ ውጪ የተደረገ ምርጫ ህዝብ ሳይቀበለው ምርጫውን እንደ ቀድሞቹ ምርጫዎች 100% 98% አሸንፍ ያለው ብሎ ቢይዝም ያው ቀደም እንደጠቀስኩት የትነግ መቃብር አይነት እየቆፈረ ወደዛው ነው የሚወርደው ስለዚህ ምርጫው ፍትሃዊ እንዲሆን ማድረግ አለበት ነው
ምንም ልዩነት አይኖረውም ይያልከኝ ነው እስኪ መርሶ ምናልባት የተወሰነ ሐሳብ ማንሳት የምትፈልከው ለዚህ ጉዳይ ላይ በዚህ በስድስተኛ ሀገራዊ ምርጫ በተመለከተ ያለህን አስተያየት እስኪ
ኦኬ እንኳን እንትምለው አሁን ያው ይሄ እስኪ የምርጫ ቦርድ እንትኑን ሲወስን ብቻውን አይደለም የሚወስነው ለነገሩ ወደ 47 ፓርቲዎች ናቸው የምርጫ ተቃዋሚ ፓርቲዎች ወይንም ተፎካካሪ ፓርቲዎችና እነሱን ትምብለውና ያንን ቃኑንም የሚወስኑት እንትን ያሩና ያንን ነው አንንት እንግዲህ ምክንያቱን ያንን ስላልገለጹልን ምክንያቱ የሁለት ቀን በሳምንት ልዩነት ነው አንተ የሚለውን ነገር እንግዲህ የዛን
ወደፊት የምሰማው ይሆናል
እንግዲህ ስንሰማው እንትነላለን እንጂ በተረፈ ከነ ከብዙዎቻችሁ ተናግራችሁታል ነገሮችን እንትምሏን ይችላል
መልካም እንዴው አመድ መጨመር ወደካለ እዚህ ላይ
ብርቱካን ምድክሳን እንትን አንስታችኋል እኔ ማምንበት ትልቅ ፈተና ውስጥ አለች ብዬ ነው የምገምተው በጣም ትልቅ ፈተና ውስጥ መርሶ እንዳለው ምርጫ ቦርድ በተቻለ መጠን ከድርጅቱ ከሁሉም ጋራ ውይይት ያደርጋል ውይይቱን አዳምጣችሁ እንደሆነ ድርጅቶቹ ምንድነው ያሉት መሪዎቻችን ታስረው በአንዳንድ አካባቢ ኦፊሶቻችን እየተዘጉ ኢንቲሚዴት እየተደረግን
ደጋፊዎቻችን በታሰሩበት
እኛው መሪዎቹ ራሳቸው መሪዎቹ በታሰሩበት ቢሮዎቻችን በተዘጉበት አንዳንድ ቦታ ያስፈራሩን ምንም መነቃነቅ በማንችልበት ሁኔታ ምርጫ ማድረግ አንችልም አስቸጋሪ ነው ብለው ለምርጫ ቦርድ ሲነግሩ ምርጫ ቦርድ ምንድነው ያለው ቀደምጣቸዋት እንደሆነ ሶላኒያ ነው መሰለኝ ስሙ ምንድነው ያለችው ይሄ እንግዲህ ከመንግስት ጋር መፈታት ያለበት ነው ለመንግስት እናቀርባለን ይሄን ጥያቄ ነው ያለችው እንግዲህ ተመልከቱ ምን ያህል ፈተና እንዳለባቸው እንደ ምርጫ ቦርዱ ኢንዲፔንደንትሊ የሚፈልገው ማድረግ አይችልም የግድ መንግስትን ማማከ ይሄን ችግራችሁን እናቀርባለን መንግስት ነው መወሰን የሚችለው እንግዲህ ችግሩ አለ ማለት ነው እነዚህ ሰዎች በሄዱበት ቦታ ኢንቲሚዴት ይደረጋሉ ቢሮአቸው ይዘጋል መሪዎቻቸው ታስረዋል እንዴት አድርገን እንመርጣ እስቲ ምሳሌ እንውሰድ እንዲቀለን ኢትዮጵያውያኖች እዚህ ስዊድን ውስጥ ያለ ነው እንኳን ሌላው ቢቀር ፓርቲዎች አሉ ህጋዊ ፓርቲዎች አሉ እነዚህ ፓርቲዎች ሶሻል ዲሞክራቲቭንስ ፓርቲየት ክርስቲ ዲሞክራት አሁን ምንድነው የሚሏቸው ሞዴራት ፎርት ፓርቲየት ሴንተር ወዘተ እነዚህ ፓርቲዎች መሪዎቻቸው እስር ቤት ቢገቡና በሉ ተወዳደሩ ቢባሉ ምንድነው የሚፈጠረው የስዊድን ህዝብ ያብዳል እዛም አይደርሱም ራሱ ፓርላማው እነዚህን ውሳኔ የሚወስዱትን በአንድ ጊዜ ነው የሚጠራቸው ኮንስቲቱሽናል ኢትስኮት የሚሉት አለ እያንድ ከጠቅላይ ሚኒስትሩ ጀምሮ የሚፈሩት አለ ተጠርተው ይጠየቃሉ ለምን እንዲህ ያደረግ እኛ ሀገር ተጠያቂነት የለም አካውንታብሊቲ የለም ገለህ አስገድለህ መጠየቅም አትችልም ምንም አይሰራም ኮንስቲቱሽናል ስኮቱ የፓርላማው ነው እኛ ሀገር ያ የለም የፓርላማው የለም
ያገር በጣባቂ ሳይሆን ሪሳ ቆጣሪ ነው ከተባለ
ያው
ኢንዲፔንደንት
ምን ሆነ መሰላችሁ ምሳሌ እጥቀስ በጣም የሚያሳዝነው ሰሞኑን ኢንተርቪው አዳምጣችኋል ከአንድ ኮሎኔል ጋር ምንድነው የሚባሉት እነዚህ የአስቸኳይ ምናምን መሪዎች መተከል አከባቢ ተቋቁማል አይደለም ምንድነው የሚባሉት አው እነሱን የሚመሩት ይወታደራዊ እንትኖች አሉ።
አዎ
ኮማንድ ፖስት ምን ጠየቁት ደውሎ ኮሎኔል ነው። ጊዜ የለኝም ነው ያለው።
ደረጃ ለምሳሌ
እንዴት እንደዚህ ሊሆን ቻለ? ምንድነው ምክንያቱ? ጊዜ የለኝም እኔ ሌላ ስራ አለብኝ ብፈልግ መንግስትን ጠይቅ እንዴስ ነው ያለው። አካውንታቢሊቲ ወይ ተጠያቂነት የለም ሆኖ የሚያሳዝነኝ ያን ጊዜ ወለጋ ውስጥ ከመቶ ምናምን ሰዎች በላይ ትምህርት ቤት ጠርተው የገደሏቸው ጊዜ ምንድነው የተደረገው? ወታደሩን ተነስተ ብሎ ከቦታው ተነስቶ ሲሄድ ወዲያው ገቡና እነዚህ ሸኔ ምናምን የሚሏቸው ህዝቡን ጨፈጨፉ። ለምንድነው ያንን ትዛዝ ማን ነው የሰጠው? ለምን ተሰጠ? ማንም የጠየቀ የለም። በቃ እነዛ ሰዎች ደመከልቦ ነው ቀረ። አሁንም የሆነውን ሰምታችሁ እንደሆነ ያውም ይሄ ዝም ብሎ ጋዜጠኛ ያለው ሳይሆን የሂውማን ራይት የኢትዮጵያ ሂውማን ራይት እነ ዶክተር ዳንኤል ያሉት ነው። ግድያው የተፈጸመው በሌሊት አሁን 100 ሰው ገደማ ነበር የተባለው አይደል? ራሳቸው ማለት 212 ሰው ነው የተገደለው። የተገደሉት እንዴት ነው? እዛ ህዝቡን ይጠብቁ የነበሩት እንግዲህ ምን ያህል እንደሚንቁ አላውቅም የነበሩት ወታደሮች አንድ የፌዴራልና አንድ የሪጅናል መሪዎች ለጉብኝት ስለመጡ እነሱን በሰላም ለመሸኘት ተነስተው ከቦታቸው ወታደሮቹ ተነስተው እነሱን ለመሸኘት ሲሄዱ በሌሊት እነዚህኞቹ ገቡ። ይሄንን የሚጠይቅ የለም። ማን ነው እስቲ ህዝብን ትቶ አንድ የፌደራል ባለስልጣንና ሁለት ሰዎች ለመሸኘት ጦሩ እንዳለ ከቦታ ይነሳ ብሎ ማን ነው የሚወስነው? ይሄ ነው እኮ የዲሞክራሲ የህግ የበላይነት ዋናው እንትኑ ይሄ ነው። አካውንታቢሊቲ ይሉታል። ተጠያቂነት የለምኛ ሀገር። ተጠያቂ ካልሆንኩኝ እኔ የፈለኩትን ማድረግ የምችል ከሆነ ዞር ብዬ የምማየው ነገር አይኖረኝም። ለዚህ እኮ ነው የምንታገለው። ወንጀል የሰራ ይጠየቅ። ወንጀሉን ፍርድ ቤት ይመርምረው። ፍርድ ቤት መርምሮ በህጋዊ መንገድ ውሳኔ ይስጥ ነው የምንለው። ያ ከላይ እስከ ታች የለም።
ቻይኑ የለም።
አዎ ምንድነው የምናደርገው? ኡኡ ማለት ብቻ አይበቃም። ስህተቱን መናገር መቻል አለብን። እኔ አንዳንድ ሰዎች ወንድሞችም እህቶችም አህመድ በቃችሁ ተው ዶክተር አብይን አትናገሩ ይሉናል። እኛ እኮ ዶክተር አብይን ይውረድ አላልንም። ዶክተር አብይ ስህተቱን ይስማው ህዝብ ያለቀ ነው። ይሄን ርምጃ ይውሰድ። ባለፈውም ተናግረናል። 5 አመት እንደውም ያለ ምርጫ ይቀመጥ። ኢንስቲትዩሽኖቻችንን ያጠናክርልን ነው የምንለው። በሌላ በኩል እነዚህን ወንድሞችና እህቶች የምጠይቃቸው ዶክተር አብይ በሚመራው መንግስት የሚወሰዱት የስህተት ርምጃዎች ለሀገሪቱም ሆነ ለህዝቡ ሰላም ይጠቅማሉ ወይ? ይሄንን መጠየቅ አለባችሁ ራሳችሁ። ምን ይሉኛል ብዙ ጊዜ ሲጽፉም ማያቸዋለሁ እኔ እንትን ይያሉ። በአሁኑ ጊዜ ይሄንን መንግስት መቃወም ምንድነው የምትሉት? እነዚያውን አዲስም ወጥቷል ጁንታ ነው እንዴ? ከየት እንደመጣ ማለት ጁንታ ባይ ዘ ወይ እኔ ትርጉሙ ከየት እንደመጣ አላቅም። የጁንታ ትርጉም ሌላ ነው። ኤኒዌይ ጁንታውን መደገፍ ነው ይሉኛል። ግን የረሱት ነገር እንዴ ይሄ እነዚህ ሰዎች እንደነ እስክንድር አይነቶቹ እስክንድርን እና በተለይ ባልደራስን መታሰር ጁንታውን ይጎዳዋል እንዴ? የኢትዮጵያን ህዝብ ይጎዳዋል እንዴ? እንደውም ቢፈቱ ነው ለኢትዮጵያ ህዝብ ሆ ብሎ ባንድ ላይ ጁንታው ላይ እነሱ እንደሚሉት ጁንታው ላይ መነሳት የሚችል ነው። አለበለዚያ ግን እነዚህ ሰዎች ማለት ያለባቸው ዶክተር አብይ መንግስቱ እነዚህ ስቶቹን ማረም አለበት ነው እንጂ እርሶ ይቀጥሉ ይሰሩ የእርሶ መንግስት ይሄን ስተት ይስራ አንናገርም ይሄን በደል ይቀጥል። ሆኖም ግን ከኢትዮጵያ ጠላቶች ጋር እንዋጋለን እነሱን ለማጥፋት እንዋጋለን አይደለም፣ በተቃራኒው መሆን ያለበት። ይስ የኢትዮጵያ ጠላቶች አሉ፣ ግብጽ አለች፣ ሱዳን አለ፣ ሁልጊዜ እንትን የማይለው እነዚህ ቲፒኤልኤፎች አሉ፣ ሁሉም አሉ። እነሱን በጋራ መዋጋት የምንችለው በውስጣችን ያለው
ውስጣችን ሰላም
ሲረጋጋ ሰላም ስንፈጥር ነው። በለለ ችግር ራሳችን ችግር ፈጥረን በአመራር ያለ ነው ችግር ፈጥረን ህዝቡን ሁለት ልብ እንዲሆን ካረግነው በኋላ እንደገና ህዝቡን መወንጀል ትክክል አይደለም ማለት
አይገስሱ። ያው ካነሳው አንጻር
ሌላው ሰምታችሁ እንደሆነ ለምንድን ነው መንግስት በመንግስት አካባቢ ቲፒኤልኤፍ እና ኦነግ ሸኔ ቴሮሪስት ናቸው ተብለው የማይወሰዱት? ሰምናችኋል? ሌንጮሎት አሰሞኑ ምን እንዳሉ? ቲፒኤልኤፍ መኖር አለበት። ለምን እንደው እንዲህ አሉት? ለምን እንደው ጠቅላይ ሚኒስትር አብይ በፓርላማ ላይ ሲጠየቁ ቴሮር ምንድነው? ቴሮሪስት ይባሉ እነዚህ ሁለት ድክፍ ሲባሉ ምንድነው ያሉት? ምንም አልወሰኑም። ለምን እንደው የሆነ ተንኮል አለ። እንደ ቲፒኤልኤፍ ቴሮሪስት በአለም ላይ ለኔ የለም። የራሱን ህዝብ እንደንትን እንትን የሚጨፈጭፍ ይሄንም
ያልፈለጉበት ምክንያት ሊኖር
አይችልም። አላማቸው አንድ ነው። ህገ መንግስቱ ላይ የሚተባበራቸው ኦኤልኤፍ ሸኔ ህገ መንግስቱ ላይ ውይይት ቢደረግ የሚተባበረው ኃይል ይፈልጋል። ያ ኃይል ደግሞ ቲፒኤልኤፍ ነው። ምክንያቱም ቲፒኤልኤፍ መኖሪያውም መሞቻውም ያ ህገ መንግስት መቆየት ነው።
መልካም አህመድ፣ አንድ ካነሳው አንጻር ያስተውሰኝ ነገር ምንድነው? ከተወሰኑ ሳምንታት በፊት ጦርነቱ እየተካሄደ በነበረበት ጊዜ ታስተውሱ ከሆነ ይሄ ጦርነት ለጠላቶቻችን በአካባቢያችን ላሉ ጠላቶቻችን በር የሚከፍት ነው የሚል ሐሳብ አንስቼ ነበርና በዛን ሰዓት አንድ አድማጭ ተዚላች ከሆነ ደውሎ ነበርና ደውሎ ምንድነው ዶክተር አብይን በምን መልኩ ሰው ሊደግፈው እንደሚችል በምን እይታ ሊያዩት እንደሚችል ለማስቀመጥ ፈልጌ ነውና ይሄ ሰውዬ ደውሎ ምንድነው ያለኝ ይሄን ነገር ካነሳን በኋላ ችግር የለውም don't worry about it እሱ ይሄን ነገር ሁሉ ሳስብ ይገባል ያላስብም ሁሉ ነገር የቤት ስራውን ጨርሶ የጀመረው ጦርነት ነው ችግር የለውም የሚል አው ምን አይነት አናሊሲስ እንደሚሰጥ ሰው ስትረዳ ምን አይነት እይታ አለ ዶክተር አብይ እንደ ጎድሊ በቃ እንደ እግዚአብሔር አይነት እይታ የሚያዩ ሰው አገሪቱን ችግር እየፈጠረ ነው በያስባለሁ ምክንያቱም ሰውየው ክሪቲሳይዝ መደረግ የለበትም የሚል እይታ አንተ እንዳልከው ቀደም እንዳልሳው ዶክተር አብይ መንካት ማለት ያ የኢትዮጵያ ጣላት እንደሆንክ ታድርጎ መታሰቡ አገሪቱን ወዳልሆነ አቅጣጫ ሳቸውም የፈለጉትን ማድረግ እንዲችሉ ያደረጋቸው ነው ማን አለብኝነት እየሰፈረባቸው ነው በያስባለሁ ምክንያቱም ስታትም ሰራ መልካም አደረግ ሁሉም ደጋፊ ካለ ውሳኔዎችን የምትወስነው እንደፈለክ ነው ሰውን ኮንሲደር አታደርግ ምዛገ ምን ሊለኝ ይችላል የሚለውን ሐሳብ አያነሳምና ይሄ ነገር ትልቅ ችግር እየፈጠረ ነው በያስባለሁ ፐርሰናሊ ነው እስክንድር ሐሳብ ካለ እዚህ ላይ ምናልባት
እዚህ ላይ ያለኝ ሐሳብ ብዙ ግለሰቦች እንደዛ ሊሉ ይችላሉ ነገር ግን ጠቅላይ ሚኒስትሩ የመስራት ችሎታ አላቸው ይሄንን እንትነ ግን በአሁኑ ወቅት አንድ መንግስት አለ የሚባለው ህዝቦች ዜጎች በሰላም ወጥተው ሲገቡ በብሔራቸውና በቋንቋቸው መሰረት መገደር ሳይኖር ሲቀር ነው ስለዚህ እኔ አሁን እንደ አንድ ግለሰብ አህመድ እንዳ ካለው ሐሳብ አንጻር ተቃራኒ ነኝ ለምሳሌ በክልሎች አንድ አስተዳደር ለምሳሌ እንውሰድ ከፍተኛ ህዝብ መፈናቀል ያለበት በአሁን ሰዓት ከክልሎች ሁሉ የተረጋጋ ክልል የሶማሌን ክልል ሙስጠፌን አህመድ ማየት ይቻላል ጠቅላይ ሚኒስትሩ ስልጣን መልቀቀንን ማንንም አይፈልግም ያን ወንበር ብዙዎች ተገለው ሞተው ተጎትተው ነው የሚወጡት በመንበብ እንደውም ለጠቅላይ ሚኒስትሩ በዚህ አጋጣሚ ሬዲዮ የሚሰሙበት አጋጣሚ ቢኖር የትልቁ ኖቤል ሰላም ተሸላሚ ናቸው ዶክተር ደስታለኝ እንዳለው አማራ ክልል በግሉ ነው የጻፈው ጠቅላይ ሚኒስትሩ አገሪቷን ለማስተዳደር አልቻሉም አቅም ሊኖራቸው ይችላል ምን በሌላ ላይ የተሻለ ስራ ሊሰሩ ይችላሉ አፍሪካን አንድነት በማምጣት አፍሪካን ይኖ የአፍሪካን ቀንድ ችግር ለመፍታት ነው ነገር ግን ሙስጠፌ ይሄንን ጠቅላይ ሚኒስትሩን ቦታ በብልጽግና ቦታ ሆኖ ቢይዘው ሀገሪቱ የተሻለ እልቂት ሳይኖር የመስተዳደር አቅም ሊኖራት ይችላል የሚል የራሴ ግል አስተያየት አለኝ ለዚህን ለማለት ነው ስለዚህ በግለሰቦች ላይ አይደለም እኛ በሐሳቡ ላይ ነው አሁን ሙስጠፌው ብልጽግና ነው ግን በአሁን ሰዓት የተረጋጋ ከፍተኛ መፈናቀል ነው ስለዚህ ግለሰቦች ማምልኮ መለስ ሞቷል መንግስቱ ኃይለ ማርያም ተባረዋል ሌላውም እንደዛው እየተገደለም እየተባረረም ያንባገነን መጨረሻይ ነው ግን ክብርን ጠብቀ በሰላም እንትን ሆነ አፍሪካን ለደስ አፍሪካ ላይ ሰላም ሊያመጣ ይችላል ለግለሰብ ወለ ዓለም ላይ ይሄን ነው ማለት ነው
አንዲት ነጥብ ብቻ ልናገር ከእስክንድር ጋር ምስማማው በግለሰብ ላይ ማተኮር የለብንም በሀገር ደረጃ ስማማለሁ ቲዮሬቲካሊ ግን የኢትዮጵያን ያሁኑ ተጨባጭ ሁኔታን በግለሰብ መለከተው ምንም ቢሆን ዶክተር አብይ የሀገሪቱ መሪ ናቸው የአንድ ሀገር መሪ ነው አውት ኦፍ ዘ ብሉ ባንድ ጊዜ ማፈናቀል ለሀገሪቱ ሰላምን አያመጣም እልቅ እኔ የምለው ምንድነው ዶክተር አብይ ከሚያምኗቸው ጥሩ ጓዶቻቸው ጋር ሆነው ይሄ በህዝብ ከህዝብ የሚቀርበውን ቅሬታ በደንብ ተሰምተው አዳምጠው ከዚህ በፊት ሲጀመር የጀመሩትን አካሄድ እንዲራመዱ ካሁኑ ያስተካክሉ የሚለው ላይ እኔ እዛ ላይ ባተኩር ይሻለኛል። ምክንያቱም አሁን እሳቸው ቢወርዱ ምንድነው የሚፈጠረው? ማን ነው የተዘጋጀው? እኔ የኦነግ ሸኔዎችን ኃይል በደንብ ሰርስረው ገብተው በደንብ ይዘውታል ነው የምለው። ኢቭን አማካሪዎቻቸው አካባቢ ያሉት ሰዎች የኦነግ ሰዎች ናቸው። ያደጋ አለብን እና እንዴት ነው በጥንቃቄ መራመድ አለብን። ይሄንን ስል ግን የሚሰራውን ስተት የሚሰራውን ወንጀል የሚሰራውን ኃጢአት ከማጋለጥ ወደ ኋላ ማለት የለብንም። ነገር ግን ዛሬ ተነስተን ይውረዱ ብንል እሺ ማን ነው እንትን የምንለው? 44 ኮድርጅቶች ናቸው ያሉት 44 50 ሁሉም ጠቅላይ ሚኒስቴር ልሁን ነው የሚለውና ያንን እርግጠኛ አይደለሁም። ያ ላይ ብዙ ምን ተናለልም እኔ ግን ስታቱን አትናገሩ የሚሉንን ሰዎች እቺን ኢትዮጵያን ገደል እንደሚከቷት እየታየኝ ነው።
እኔ እዚህ ጋር ተጨማሪ ሐሳብ ልስጥ ማለት የተለየ ሐሳብ ስለሌለኝ አንተ ከስታችሁ ታንሳር። እንግዲህ ብልጽግናን የምንቃወም ከሆነ ብልጽግና ትክክል ነው ትክክል አይደለም ልል ከሆነ መሪው ነው የምንናገረው አይደል? የሚመረው መሪው ነው የምንወቅሰው የምንናገረውና ማለት ማለባበሱን ይበግልኝ እንትና አለኝም በቃ ብልጽግና እንደሄን አጥቷል ይሄን አድርጓል። በአግሪቷ ላይ መረጋጋት የለም። በአግሪቷ ላይ ዲሞክራሲም ነው ነገር የለም። በፊት ከነበረውም ሁኔታ አንጻር እንደውም ብዙዎቻችን እናነሳለን። በተለይ በዚህ ሚሬዶ በግለሰብ ደረጃም ስንገናኝ በፊት በነበረው ስርዓት ላይ ባለፉት ያዲግ ላይ ዘር በሰረተ ጥቃቶች ማነት መሰረተ ጥቃቶች አሉ የብለስንተነትን እንደው ያን ያህል ሰው ይገደላል መገደል አለ ይነበደውን ማስተዋስ እንችላለን። ኦሮሚያ ክልል ላይ ግን ይሄን ያህል የበዛ ቁጥር መፈናቀልን ብሎ መንገደልን ብሎ አለ ብለን መናገር አንችልም። ዲሞክራሲ የለም፣ ሌብነት አለ፣ ሙስና አለ፣ ምናምን ነገር የበላይነት አለ ምናምን ብለን እናገር እንችላለን። አሁን በጣም በገነነበት ሰዓት ላይ ተረኝነቱ ባለበት ሰዓት ላይ ማነትን ዘር መስረት ጥቃቶች በተደጋጋሚ በክልሉ በየአካባቢ በሚከሰትበት ሁኔታ ላይ አንዳንዱ አማራን ገደል ነው አማራን እንዲያል ነው ኮንቪክ አረግን ባለበት ሰዓት ላይ ብዙ የማይነገሩ ብዙ ነገሮች አሉ። በተለይኛ እንደውም በድምጽ በምስል በፌስቡክ በሚዲያዎች ምን ነው እንጂ እዛ ፓርት ሆነን ያላየናቸው ብዙ ቁስሎች አሉ። ይሄ ሁላ ባለበት ሰዓት ላይ መሪው መናገሩ እንትን አይደለም ብሎ ማልባብስ እኔ በግሌ አልቀበልም ፐርሰናልና ማነው መሪው ነው ሲጀምር ኢሃዲግን ስናገር ስንኖክስም የነበረውን በፊት የነበረውን ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ገመንግሱን ከማርገግ አንጻርም ይሄ አራቱ ቢሮክራሲዎችን ከመፍጠር አንጻርም ቅርጹን ከመስራት አንጻር ትልቅ ድርሻ ነበረው የቀድሞ ጠቅላይ ሚኒስትር መለስ ዜናዊ። አሁን ይሄኛውም ውዳሴው ለሱ ከውዳሴዎቹ ደግሞ መጥፎ ነገሩ ለሱ አይገባው ማለቱ በግሌ እንትናለውም ብዬ ነው።
አይ ቲንክ መስማማት ያለብን በሌ በኩል የቀረበው ውዳሴ ለሱ አይወደስ የሚል አትናገሩ። እኔ እንደውም የምለው ጥፋቱ በሙሉ አንድ ባንድ መነገር አለበት። የኔ ልዩነቱ ምንድነው? ዶክተር አብይ በኔ እምነት ይሄ ምንድነው ብልጽግና የሚሉትን እንደው ዝም ብሎ እንደ ባዶ ቀፎ አስቀመጠው ብዬ ነው የምገምተው እንጂ ዲፕሊ ልክ እንደ ኢሃደግ አባሎቹን በደንብ መልምሎ በካድሬ ደረጃ በምን ያደረገም አይመስለኝም። ያሉትም የድሮ የኢሃደግ አባሎች ናቸው እዚህ የብልጽግና ካድሬዎች ብዬ ነው ማምነው። ምክንያቱም እስቲ አመሰራርቱን እዩ። ጀስት ዶክተር አብይ ፕሬዝዳንት ሆነ ወይንም ሊቀመንበር ሆነ ስም ነው የተሰጣቸው። እናንተ እንደዚህ ናችሁ አማራ እንደዚህ ራሳችሁ ስማችሁን ሰጡ። ዛት ሶል ስብሰባ ተደርጎ አመታዊ ምናምን ተደርጎ ተወያይቶ የተደረገ እንደ ኢሃደግ አይደለም። እና ዶክተር አብይ ራሳቸው የሚደግፏቸው አድርባዮች ዙሪያውን የተከበቧቸው አድርባዮች እሳቸው የሚሉትን አዎ አዎ ከማለት በስተቀር አምነውበት የብልጽግናን ፖሊሲውን አላማውን ምኑን አሁን አምነውበት አውቀውት አይደለም ባይ ነኝ። ስለዚህ እኚህ ሰውዬ ያንን ብልጽግና ባሎ ሻሎ የሆነውን እንትን ነው የሚመሩት እንጂ እኔ ውስጡ ዲፕሊ ገብተው ድርጅቱን አጠናክረውት አላማውን ይዞ ያለ አባል ያለ አይመስለኝም። ለዚህ ነው እኔ ምንድነው የምለው እንዳውም ከማንም የሚበልጥ እኔ የምለው ምንድነው ዶክተር አብይ እንደ መሪነታቸው ይሄን ስልጣን ተጠቅመው ድሮ የጀመሩትን የዛሬ 2 አመት ሲመጡ የጀመሩትን ዴሞክራቲክ መንገድ ይቀጥሉ። ስህተቱ ይሄ ነው። ይሄ ህዝብ ያስፈጀ ነው። ይሄ ሀገሪቱን መቀመቅ እየከተተ ነው። ይሄ ሀገሪቱን ሊበታትናት ነው። ትክክል አይደሉም ብለን እንንገር ነው ይነገራቸው። እንደውም አይነገራቸው አይደል እንንገራቸው። ድፍረት ይኑረን ለሀገራችን የምንቆም ከሆነ የፈለገው ይምጣ ለህዝብና ለሀገር የሚቆም ከሆነ እውነትን እንጋፈጥ። ነገ ከመልቀስ ስትበታተን ከመልቀስ እውነቱን ነገርን የመጣውን እንቀበል ባይነኝ።
ቀደም ካልኩ አንጻር እንደው ምናልባት ይሄ መንግስት ፕሬዝን ብቻ ከመፈለጋ አንጻር የተሰማኝ ነገር አንድ ነገር ልበልና እንደው ሰዓታችንም ያለቀ ስለሆነ ምንድነው በቅርቡ ኢንተርናሽናል ኮሚኒቲውን ወደ ትግራይ ክልል አለመግባት እነዚህ ኤድ ግሩፖችን ያለመፍቀዱ ነገር ነበርና እነዚህ ኢንተርናሽናል ጋዜጠኞች ምንድነው አሁን ትላንት ምናም መሰለኝ ያየሁት ዛሬ ጋብርሃም ይባለው ሰው ኢንተርናሽናል ኮሚኒቲውን አኪዩዝ በማድረግ ላይ ነው የነበረው። እኛ ጦርነቱ ላይ የነበርን ጊዜ እኛን ከእንደምስ ያደርጉን ነበር። አሁን ከቪክቶሪ በኋላ ራቁን ሸሹን አብረውን ሴሌብሬት አላደረጉም አይነት ያለው ሴንስ ነው ሲናገር የነበረው። ይሄ በጣም ያሳፍራል። ምክንያቱም ጋዜጠኞቹ ባልተጋበዙበት ምን ያክል ሂማኒታሪያን ክራይሲስ እንዳለ በመረጃ ባልተጋበዙበት ሁኔታ ላይ እነዚህን ኢንተርናሽናል ሚዲያዎችን አኪዩስ ማድረግ ጭራሽ መተው እኛ ጋር አብሮ ሴሌብሬት ያድርጉ አይነት አስተሳሰብ ሰርጿል በህብረተሰቡ በእነዚህ በብልጽግና
ችግሩ ምን መሰለ
ባለቤቶች
ችግሩ ምን መሰለ ምናልባት እኔ እንደው አነጋገሩ አስቀያሚ ሊሆናችን የውቀት የዲፕሎማሲ ውቀት ኢንተርናሽናል ኮሚኒቲውን አፕሮች የማድረግ ችሎታው የማነስ ያለ ይመስለኛል። ፕላስ እኔ እንደምሰማው ከሆነ እንደማየው ከሆነ ከላይ ጀምሮ ከዶክተር አብይ ጀምሮ ክሪቲካ አይወዱም። አንዳንድ እንትናቸውን ሰማ በጣም ነው ሪአክት የሚያደርጉ። ኔጌቲቭ ነገር ሲሰሙ በስታቸው ስራ ላይ በጣም ሪአክት ያደርጋሉ። which is የደካማነት ምልክት ነው። ደካማነት ነው ይሄ ነገር መቆም አለበትና ችግሩ ያለው አይ ቲንክ ዲፕሎማሲ ኢንተርናሽናል ዲፕሎማሲ ያለማወቅ ነው። እዛቹ ባለቹ ይሄ እርስ በርስ መሞጋገስ አለ አይደለ? በዛ ላይ ነው ያተኮረው የዛው እሳቹ አካባቢ ያለው ካድሬ ማሞገስና ችግሮችን እንደለሉ አርጎ ማስቀመጥ ነው እንጂ ችግሮችን አናላይዝ አድርጎ በምን አይነት መንገድ ነው ኢንተርናሽናል ኮሚኒቲውን አፕሮች ብናደርግ እኛ በምንፈልገው መንገድ ሊሄድ ይችላል የሚለውን የሚያጠኑም አይመስለኝም። እኔ ግምት ነው ይሄ
እሱንም ሲያደርጉም አይታየማ። ምክንያቱም በሰፈርከው መልኩ ነው ልታገኝ የምትችለው ይመስለኝ በሰፈርከው መልኩ። ምክንያቱም ኢንተርናሽናል ኮሚኒቲውም ወይም ጋዜጠኛውን ስትጋብዝ የሚፈልገው ቦታ አንተ በመሰጠው መንግስት በሚሰጠው መረጃ ላይ ተመስርተው አይደለም። ኢንተርናሽናል ሚዲያዎች ላይ ከእንደ ኢትዮጵያ እንዳለው አይደለም የሚፈልጉት መረጃ ፈርስት ላይክ ከዋናው ሶርስ ነው የሚፈልጉት አይደለ? ያንን ባልሰጠህበት ሁኔታ positive review መጠበቅ የለበህም ወይም አወንታዊ ምላሽ ከኢንተርናሽናል ኮሚኒቲ መጠበቅ አትችልም። ስለዚህ ይሄ ባለበት ሁኔታ አሁን ለክሶ ላይ መሆናቸው የሚያሳዝን ነው። ሆኖም ግን ያለን ሰዓት ያለቀ ነውና ምናልባት የተወሰኑ ኮሜንቶች እንላለን ከ 7 ደቂቃ በኋላ ዜና እናሰላልፍላችኋለን። ከዛ በተረፈ በሚቀጥለው ሰዓት ፕሮፌሰር ግርማ ብርሃኑ በአህመድ አማካኝነት ሐሳባቸውን እዚ ያካፍሉናል። አብራችሁን ቆዩ። ምናልባት አሰይት ካላችሁ
በሬዲዮ ቁጥራችን 0819100 ደውሉ እንቀበላለን። ከዛ በቀጠለ የኛ ኢትዮጵያውያን ከፍተኛ ትግላችን ሌላን አንድ ዘረኛን ወይ ደግሞ ዜጎችን በብሔራቸው ወይም በቋንቋቸው ላይ የሚያሸማቀቅን አሰግዶ ሌላ ተረኛን የመተካት ሳይሆን ትክክለኛ ዲሞክራሲ ፍትህ እንዲነግስ መላ ኢትዮጵያውያን በጋራ እንታገል እንወያይ። እናመሰግናለን።
ከዛ በፊት ግን አንድ ነገር ስሬ በሬዲዮኑ በኩል በሚቀጥለው ሳምንት ሬዲዮ ስርጭት አይኖርም ዳርማቶቻችን ረፍት ያስፈልጋል። ያም የአዲስ አመት ያሁኑንም እንደውም ረስቼ ነው እንጂ አሁኑንም ረፍት ማድረግ ነበርብን። የሚቀጥለው ሳምንት የሬዲዮ ስርጭት እንደማይኖር በአክብሮት እናሳውቃለን። Thank you.
አፈዳቸው አድማጮች ከራፋዶ 11 ሰዓት ሆኖ ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ቀጥሎ ይሰማሉ። በመተከል ዞን ቡለን ወረዳ በኩጂ ቀበሌ ታሳስ 13 2013 ዓ.ም ተመረጥ ንጋት ላይ በታጣቂዎች በተፈጸመ ጥቃት የተገደሉ ያማራ ያገው የሽናሻ ተወላጆች ቁጥር 207 መድረሱን አንድ ያካባቢ ባለስልጣን ለቢቢሲ አረጋግጠዋል። በጥቃት ፈጻሚዎቹ በሳታት ውስጥ በተፈጸመው ጭፍጨፋ በቀበሌው ስነዋሪ ከሆኑ ሰዎች መካከል 207ቱ በጥቃቱ መገደላቸውንና 171ዱ ስርዓተ ቀብራቸው ባለፈው አመት መፈጸሙን የቡለን ወረዳ ኮሙኒኬሽን ኃላፊ አቶ ካሳውን አዲሱ ለቢቢሲ ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በአካባቢው ከሚገኙ ነዋሪዎች ከበጎ ፈቃድ ድጋፍ ሰጪዎችና ከጸጥታ አካላት ጋር በማጣራት ባገኘው መረጃ የተገደሉ ሰዎች ቁጥር 207 መድረሱን እንዳረጋገጠ አስታውቋል። ኮሚሽኑ ባወጣው መግለጫ ላይ በጥቃቱ ስለተገደሉ ዝርዝር እንዳመለከተው ከሟቾቹ መካከል አዋቂዎቹ 133 ወንዶችና 35 ሴቶች ሲሆኑ አንድ የስድስት ወር ህጻን ጨምሮ 17 ህጻናት ተገለዋል። የቀሩት 20 ሰዎች ደግሞ አዛውንቶች መሆናቸውን ኢሰመኮ አረጋግጧል። ቢቢሲ ያነጋገራቸው ነዋሪዎችና የአካባቢው ኃላፊዎች የሟቾቹ ቁጥር ከ207 በላይ ሊሆን እንደሚችል ስጋት እንዳላቸው ገልጸዋል። ኢሰመኮ በመግለጫው ላይ እንዳለው ፖሊስና ጠቅላይ አቃቤ ህግ ጨምሮ ከቤንሻንጉል ጉሙዝ ክልል የተለያዩ አካላት የተውጣጡ አባላት ያሉበት የመርመራ ኮሚቴ ሟቾቹን ማንነት የማጣራቱን የመመዝገብና አስከሬኖቹን የመቅበር ተግባራት እየተከታተለ ይገኛል ብለዋል። የወረዳው ኮሙኒኬሽን ኃላፊ አቶ ካሳው ለቢቢሲ እንዳረጋገጡት በተፈጸመው የጅምላ ጥቃት በተገደሉት የሶስት የተለያዩ እምነት ተከታዮች ቢሆኑም ለይቶ የተናጠል ቀብር ለማካሄድ አስቸጋሪ በመሆኑ ባለፈው ሙስለት በጅምላ እንዲቀበሩ መወሰኑን አስረድተዋል። በርካታ አስከሬኖች የሚያሳዩና ለጅምላ ቀብር የተዘጋጁ የቀብር ቦታዎችን የሚያሳዩ ምስሎች በማህበራዊ ሚዲያዎች ላይ በስፋት ሲዘዋወሩ መታየቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሟቾች ቁጥር ከፍ ማለቱንና በአካባቢው ስላለው ሁኔታ በገለጸበት መግለጫው የሟቾች አያያዝ በተመለከተም የአስከሬን ፍለጋና የመቅበር ስነ ስርዓቱ ሰብአዊ ክብርን በጠበቀ መልኩ እንዲሆን ጥሪ አቅርቧል። ጥቃቱን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ እና አምነስቲ ኢንተርናሽናል በቤንሻንጉል ጉሙዝ ክልል መተከል ዞን ማክሰኞ ሌሊት ለረቡዕ አጥቢያ በሰላማዊ ሰዎች ላይ በተፈጸመ ጥቃት ከመቶ በላይ ሰዎች መገደላቸውን ቀደም ብለው ገልጸው ነበር። በዚሁ ጥቃት ባለቤታቸውና 9 ልጆቻቸውን ያጡት አርሶ አደር የ41 ዓመት አርሶ አደር አቶ በላይ ወቅጀራን እንደተናገሩት ነዋሪነታቸው ታጣቂዎቹ በድንገት ጥቃት ፈጽመው ከመቶ በላይ ሰዎች በተገደሉበት የኩጂ ቀበሌ ውስጥ ነው። በጥቃቱ በሰዓታት ውስጥ ባለቤታቸውና 9 ልጆቻቸው እንደተገደሉባቸው ሲናገሩ አቶ በላይ ባለቤቴ 5 ሴት ልጆችና 4 ወንድ ልጆች ናቸው የተገደሉት ብለዋል። በሐዘን በተሰበረ ድምጽ ቤተሰቡ በእንቅልፍ ላይ እንዳለ ቤተሰባቸው ላይ የተከፈተው ተኩስ መላ ቤተሰባቸውን ያጡት አቶ በላይ ወገባቸው ላይ በጥይት ተመተው አሁን በቡለን ሆስፒታል ውስጥ ይገኛሉ። ረቡዕ ሌሊት 12 ሰዓት አካባቢ መጥተው ከበቡን። ከዚያም በር ሰብረው ገቡና ተኩስ ከፈቱብን። 10ሩንም የቤተሰብን አባላት አጠገቤ ነው የገደሏቸው ብለው ቃል ሰጥተዋል። በተያያዘ ዜና በቤንሻንጉል ጉሙዝ ክልል ድባጤ ወረዳ ትናንት አርብ በተፈጸመ ሌላ ጥቃት 7 ሰዎች ሳይገደሉ እንዳልቀረ የአካባቢው ነዋሪዎች ለዶች ቬለ መናገሩ ተዘግቧል። በመተከል ዞን በኩጂ በተባለ ወረዳ በአንድ ቀን 200 ሰዎች ከተገደሉ በኋላ 43000 ሰዎች መፈናቀላቸውን የክልሉ መንግስት ማረጋገጡ ታውቋል። በሌላ ዜና በአማራ ክልላዊ መንግስት የጓንጎ ወረዳ ኮሙኒኬሽን እንዳስታወቀው ታሳስ 15 2013 በአይሲድ ከተማ አቅራቢያ እህል ሊጭኑ የሄዱ 17 ንጹሃን በቡድን የተገደሉ ሲሆን የ11 ንጹሃን አስክሬን ተገኝቶ በ17 2013 መከላከያ የቀበራቸው መሆኑና የ6 ንጹሃን አስክሬን ከመኪና ጋር መቃጠሉን የአይን እማኞች አረጋግጠዋል ሲል ዘግቧል። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የተፈጸመው የ207 ሰዎች ሰላማዊ ሰዎች ጭፍጨፋ ተከትሎ ከቀያቸው የተፈናቀሉ ዜጎች የምግብ ችግር እንደገጠማቸው የአማራ ብዙሃን መገናኛ ዘግቧል። መንግስት ለተፈናቃዮች እርዳታ እያሰባሰበ እንደሆነም ተናግሯል። በሰላማዊ ሰዎች ላይ ጥቃቱን ያስፈጸሙት የክልሉ ኃላፊዎች መሆናቸውም ተፈናቃዮች ተናግሯል ብሏል ዘገባው። በቅርቡ በአመክሮ ነጻ የተባሉት የቀድሞ መንግስት ባለስልጣናት ሌተናንት ጀነራል አዲስ ተርላና ኮሎኔል ብራኖ ባዬ ከሰኞ ጀምሮ ባሉት ጥቂት ቀናት ውስጥ ለ30 አመታት በጥገኝነት ከተጠለሉበት ጣሊያን ኤምባሲ እንደሚወጡ ማረጋገጡን አዲስ አድማስ ጋዜጣ አስነብቧል። ጋዜጣው ሁለቱን ግለሰቦች በስልክ ማነጋገሩን አክሎ ገልጧል። የኢትዮጵያ ሰብአዊ መብቶች ኮሚሽን በኮንሶ ዞን አካባቢ ባገረሸ ግጭት መነሻነት ከህዳር 1 እስከ ህዳር 11 ቀን 2013 ዓ.ም ተመረጠ ድረስ 66 ሰዎች መገደላቸውን የደቡብ ክልል ሰላምና ጸጥታ ቢሮን ጠቅሶ ዘግቧል። ለአመታት የተገነቡ ቀበሌዎችም በ6 ቀናት ውስጥ ሙሉ በሙሉ ወደ አመድነት መቀየራቸው ነው በወጣው ሪፖርት የተገለጸው። ኮሚሽኑ በሪፖርቱ 39 ሰዎች መቆሰላቸውን እንዲሁም 132142 ሰዎች መፈናቀላቸውን ጠቅሷል። ከህዳር 12 ቀን 2013 ጀምሮ እስከ ህዳር 16 ቀን 2013 ዓ.ም ተመረጠ ድረስ ወደ አካባቢው ክትትል ቡድን ልኮ ምርመራ ማድረጉን የገለጸው ኮሚሽኑ የክትትል ቡድኑ በሃይባይና በአይዴ ቀበሌዎች እንዲሁም በአርባ ምንጭ፣ በጊዶሌና በካራት ከተሞች በመገኘት ተጎጂዎችና ቤተሰቦቻቸውን የአይን ምስክሮችና የተለያዩ መንግስት አካላት ማነጋገሩን የጠቀሰው በርካታ ሰዎች በጥቃት ፈጻሚነት በጭካኔና በአሰቃቂ ሁኔታ ተገለዋል፣ የአካል ጉዳት ደርሶባቸዋል፣ እንዲሁም በርካታ ቀበሌዎች ውስጥ የመኖሪያ ቤቶች የተሰበሰበውን እህል ጨምሮ ንብረትና የእርሻ ቦታዎች ሙሉ በሙሉና በከፊል በእሳት መውደማቸውን ማስረዳቱ ተዘግቧል። በተያዘው አመት የሚካሄደው 6ኛ ሀገር አቀፍ ምርጫ የድምጽ መስጫ ቀን ግንቦት 28 ቀን 2013 ዓ.ም እንዲሆን ሐሳብ ማቅረቡ ተዘግቧል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎች ጋር ባደረገው ምክክር ነው ጊዜውን መወሰኑን ያስታወቀው። በዚህ ወቅትም የምርጫው አጠቃላይ ውጤትም ከግንቦት 29 እስከ ሰኔ 21 ባሉት ቀናት በቦርዱ ይፋ እንደሚደረግ ተጠቁሟል። ቦርዱ 6ኛውን ሀገር አቀፍ ምርጫ አስመልክቶ ዋና ዋና ተግባራትን የሚከናወኑበትንም የጊዜ ሰሌዳ ይፋ ማድረጉን ዘግቧል። በመጨረሻም የኮቪድ-19 ክትባት ዛሬ በስዊድን እንደሚጀመር መንግስቱ አስታውቋል። በዚህ መሰረት የመጀመሪያዎቹ 10000 ዶሶች በመጀመሪያ ቀን በተለያዩ የአገሪቱ ክፍሎች በመሰራጨት ክትባቱ እንደሚጀመር ተገልጿል። ክትባቱ በመጀመሪያ ደረጃ በኤልድር ቦንድ ውስጥና ለተንከባካቢዎቻቸው እንደሚሰጥ ይጠበቃል። በቀጣይም እድሜያቸው ለገፉ ሪስክ ግሩፕ ለሆኑ እያለ በወራቶች ውስጥ ለሁሉም እንደሚዳረስ ነው የተነገረው። የስዊድን መንግስት ቀደም ብሎ ከአምስት የመድኃኒት አምራች ኩባንያዎች ጋር የውል ስምምነት መድረሱ አይዘነጋም። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ። Let's go.
አርማጆቻችን የምትከታተሉት በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል አቶ አህመድ አሊ ከፕሮፌሰር ግርማ ብራኑ ጋር በባገልቱ ወቅታዊ ሁኔታ ጋር ቃለ ምልልስ ያደርጋሉ። እስቲ እንከታተላቸው።
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። በዛሬው ፕሮግራማችን አንድ ትልቅ እንግዳ ይዘንላችሁ ቀርበናል። ለነገሩ እኚህ እንግዳ አዲስ አይደሉም ለሬዲዮኑም ለኢትዮጵያኖችም። ፕሮፌሰር ግርማ ብርሃኑ ይባላሉ። በጎተንበርግ ዩኒቨርሲቲ የፔዳጎጂ ፕሮፌሰር ናቸው። ስፔሻል ፔዳጎጂ ፕሮፌሰር ናቸው። ዶክተር ግርማ ብርሃኑ በብዙ የኢትዮጵያ አርስቶች ላይ በተለይ ስነ ልቦናን በተመለከተ ብዙ ጽሑፎችን አቅርበዋል በተለያዩ ጊዜያት። አሁንም በማቅረብ ላይ ይገኛሉ የኢትዮጵያን ተጨባጭ ሁኔታ በተመለከተ። ለማስተዋወስ ያክል collective intelligence against collective stupidity የሚሉት አለ። ሌሎችም እንዲሁ ብዙ የጻፋቸው አሉ። አሁንም እየጻፉ በቅርብ የሚያወጡት አለ። ፕሮፌሰር ሰላም ተናስተልኝ ጌታዬ።
ተናስተልኝ መልካም አመት በዓል እንደምን አላችሁ?
መልካም አመት በዓል ለርሶም እመኛለሁ። እንግዲህ መቼም እንኳን ለርሶ ለሌላውም ምንድነው ድብቅ ያልሆነ ሁሉም ኢትዮጵያዊ የሚያቀው በአብዛኛው የኢትዮጵያን ሁኔታ ያንገበግበኛል የሚል ኢትዮጵያዊ እንደሚሰማው ኢትዮጵያ ውስጥ በየቀኑ ሰው ይገደላል። በተለይ የምንሰማው በአማራዎች ባሉበት አካባቢ በመተከል በኦሮሚያ አካባቢ ወዘተ ነው። ምንድነው ይሄ ምክንያቱ? ምንድነው ፕሮፌሰር ምንድነው ምክንያቱ? አንድ ዘርና አንድ ሃይማኖት በአብዛኛው ጊዜ ሌሎችም ይገደላሉ በአብዛኛው ጊዜ ያተኩረበት ምክንያት ግድያውና ማሳደዱ ያተኩረበት ምክንያት ምንድነው?
አዎ ከባድ ጥያቄ ነው። መመለስም ያለበት ነው። በብረት ረጅም ትንተና ይጠይቃል። አሁን ባለውበት በዚህ ሞመንት ላይ ያው ስሜታዊ ነኝ። በተለይ ረቡዕ ዕለት የተካሄደው ጭፍጨፋ በቤንሻንጉል ጉሙዝ በኦፊሻሊ በሬድ ክሮስ እንደተዘገበው 207 ሰዎች ናቸው። ያው በአብዛኛው የአማራ ልጆች ናቸው፣ ክርስቲያኖች ናቸው። ጥቂት እንግዲህ ሽናሽን የተለያየ ሽናሻ ወይም አገውም ሊኖሩበት ይችላሉ። ግን የተቃጣው በቀጥታ አማራ ነው በሚል ነው። እና ይሄ ነገር ረጅም ጊዜ ቆየ ነው ማለት የሜንታል ኤሌመንቱ እንዲህ ብለን እንክፈለው። ሜንታል እና ፊዚካል ኤሌመንት ብለን እንክፈለው። እንደ የግሪጎሪ ስታንቶን የሚባለው ፕሬዚዳንቱ የጄኖሳይዶች ብዙ ጊዜ የሚጽፈው ነው። ሜንታል ኤሌመንቱን ወያኔ ገና ከመግባቱ በፊት ሰርቶበታል። አማራ ጸር ነው፣ አማራ ጠላት ነው፣ የድህነት መነሻ በሚል ይህንን ፖለቲካ ይዘው ነው የገቡት። ጸረ ኢምፔሪያሊዝም፣ ጸረ ካፒታሊዝም፣ ሌሎች ነገሮች አካተው ሊሆን ይችላል። ግን በቅድሚያ የኢትዮጵያን ኃይል ለማሰባሰብ አንዱ ያስቻላቸው ምንድነው? ጥላቻ ነው። እንግዲህ ለምንድነው ጥላቻ ሰውን የሚያስተባብረው? ብዙ ጊዜ ከሌሎች የካምፔን የዘመቻ እንትኖች እንቅስቃሴዎች ይህኛው የዘሩ ለምንድን ነው የሚለው ነገር እንግዲህ በተለይ በታዳጊ ሀገር ላይ በደህ ሀገር ላይ ሰዎች በቀላሉ የሚያምኑበት ጥላቻ ላይ ያተኮረ ነገር እና በሀገራችን ብሔርን መሰረት ያደረገው እንግዲህ የፖለቲካ አገዛዝ ተግባራዊ ከሆነበት በተለይ ከ1983 ዓ.ም ጀምሮ በኢትዮጵያ አቆጣጠር ይሄ ነው እንግዲህ የኢትዮጵያ ሕዝብ ብሔር ተለያይቶ እንዲፋጅ መንግስት መርዘኛ ተንኮል ሲፈጽም ቆይቷል። ኢቭን ከጫካ ከመግባታቸው በፊት ይሄ ነው እንግዲህ እዚህ ላይ ነው የሚያተኩረው። እና የኢትዮጵያ ማዕከላዊ መንግስት ላለፉት 30 ዓመት ማለት ይችላል ተቆጣጥሮ ቆየው። በተለይ ደግሞ የትግራይ ነጻ አውጪ ግንባር ህዝባችን ለዘመናት ገንብቶት የኖረው ህብረ ብሔራዊ አንድነቱን በማላላት እርስ በርስ በጠላትነት እንዲታይ በማድረግ ይኸው ዛሬ እንግዲህ ሮብ ዕለት ለደረስንበት አስከፊ ብሔራዊ ቀውስ የህዝብ እልቂት ደረጃ ላይ ደርሶናል። እና ለአንተ መልስ ከተለ መስጠት ምንድነው የጥላቸው ፖለቲካ ነው በተለይ ሜንታል ኤሌመንቱን ቆይቷል 40 አመት የተሰራበት ነው ትላንትና የተሰራበት አይደለም ብዙ ጊዜ የነገር ወደ ፊዚካል ኤሌመንት ይሄዳል ማለት እንግዲህ ምንድነው ወደ አካላዊ ጉዳት ላይ ኪሊንግ የሚባለው ቦዲ ሊሆኑ ወይ ሜንታል ሊሆኑ ጉዳቶችና ይደርሳል እና ይሄ ለምሳሌ ምንድነው ወልድኔ የምትንተም ፊዚካል ኤሌመንት አን ፕሪቬንት ቨርሰስ ብዙ ሀገሮች ውስጥ ጄኖሳይድ ሲፈጸም እስከ እንዳይወልዱ ሁሉ ያ ስፔሲፊክ የሆነው የምንድነው ብሄር እንዳይወልድ ጎሳ እንዳይወልድ ሁሉ ቴክኒክ ሲስተማቲክ የሆኑ ነገሮች ይደረጋሉ ፎርስፉሊ ያላድ ፎርስፉሊ ትራንስፈር የማድረግ ነገር አለ እንዲህ የመሳሰሉ ፊዚካል እና እንደው በቀላሉ ለማስረዳት ብዬ ነው እና ሜንታሉ ሰርተውታል ቆይተዋል ግን የፊዚካል ኤሌመንቱ እየከፋ እና እየተጋነነ የመጣው አሁን በዚህ በሁለት በሶስት አመት ውስጥ ነው እንግዲህ ጠቅላይ ሚኒስትር አብዩ ስልጣን ከመጡ ወዲህ ወደ ተግባርነት እየተለወጠ ጣላቶቻችን ሞር ኤንድ ሞር ንፋስ እያገኙ አየር እያገኙ ይሄ ያለው የፖለቲካ ስትራክቸር ክፍተቱን ፈጥሮላቸዋል እንጂ ስራው የተሰራው ይሄ ለምሳሌ የኢንተርናል የግሪጎሪ ስታንቶንን 9 ስቴጆች ተመለከት ወረድ ተሰርቷል ይሄ ፖላራይዜሽን የሚባለው ክላሲፊኬሽን ዲሁማናይዜሽን ኦርጋናይዜሽኖቹ ተሰርተዋል ወረድ እንግዲህ ለጄኖሳይድ የሚያበቁ ማሳከር የሚባለው ነገር የፖግሮም ለሚባለው ቀደም ያሉ ድርጅታዊ ስራዎች ተሰርተውበታል ቆየ ነገር ነው ግን ይሄ አሁን ያለንበት ሁኔታ ክፍተቱ ወይም አዲስ ለውጥ በሚባል ለውጥ ነው የመጣው እንዳለ መንገዱ ጥርጊያውን ከፍቶላቸዋል ይሄ ነው እንግዲህ አንዱ ምንድነው የስልጣን የፖለቲካ እንት ነው አንድ ህብረተሰብን በጠላትነት በመፈርድበት ጊዜ የሚሰጥህ እንት ነው ህዝብን የማስተባበር በጎን የማሰለፍ ራሊ የማድረግ ነገር አለ ከዛ በኋላ ደግሞ እንግዲህ ዲቫይድ ኤንድ ሩል ነው አሁን የህዝቦች በስርዓቱ ላይ አይደለም እናተኮረው ህይወታችንን የማዳን ነው ምክንያቱም አብሮ የኖረን ህዝብ እየተጋደለ ነው ያለው ትርጉም በሌለው ሁኔታ እና እዚህ ላይ ነው ዋንደኛው ትኩረቱ የተሰራበት ነው እዚህ ላይ እንጀምር እንግዲህ
ዶክተር ኦኬ ኢትዮጵያ ውስጥ እንደምንሰማው ከ80 በላይ ብሔር ብሔረሰቦች አሉ ይሄ ጥላቻ ቆይቷል ነው የሚሉኝ አሁን ጥያቄው ለምንድን ነው አማራው ላይ ስፔሲፊካሊ ያተኮረው ለምን ኦሮሞ ላይ አላተኮረም ለምን ትግራይ ላይ አላተኮረም የብሔር ጥላቻው ለምን ሌላው ላይ የደቡቡ ላይ ወዘተ አላተኮረም ለምንድን ነው ጥፋት የተሰራው አማራው የሰራው ምንድን ነው ጥላቻው እንደዚህ በዛበት አጠራ አርገው
እኔ በበኩሌ አማራ ህዝብ አዘባዘ ፒፕል እንደ ህዝብ አጠፋ ምለው ነገር የለም እንደውም አለማ ነው ምለው ግን በታሪክ ውስጥ በ200 300 አመት ውስጥ የባህል መስፋፋቶች ሊኖሩ ይችላሉ የእንግሊዝ ባህል ህንድ ውስጥ በአንድ ቢሊየን ህዝብ ውስጥ ተስፋፍቷል የእንግሊዝ ባህል አሜሪካ ውስጥ አለ የባህል ጉዳይ አለ ቋንቋው ርቆ ሄዷል ስልጣኔው ሊትሬሲ እንደምታቀው ከሰሜን ኢትዮጵያ ነው የመጣው ማለት የማንበብና መጻፍ ምልውነቱን በማላፈበት ሁኔታ ሲቪላይዜሽን እንት ነው ድልድይ ነው አማራ ህዝብና በእስልምናው በክርስትናው ሃይማኖት ረቀቅ ብሎ ማለት ሃይማኖት ደግሞ ቆይ ስልጣኔ እንደምልከት ነው ኦርጋናይዝድ የሆነ ሃይማኖትን ይዞ ወደ ደቡብ ወደ ምዕራብ ሄዶ ህዝብ ጋር ተባብሮ ተሰባጥሮ የኖረ የተጋባ ህብረተሰብ ነው እንግዲህ ያ እንግዲህ እኔ እንደ ፖዚቲቭ አሴት ማየው እንደ ፖዚቲቭ የሆነ ሪሶርስ ማየው በዛ ህዝብ አካባቢ እንግዲህ እኔ በመሰረቱ በደቡብም ህዝብ በምዕራቡም ህዝብ ይጠላል አማራን ማለት አልችልም አሁንም ቢሆን በብዙ ጥናቶች አካሄደናል በኢትዮጵያ ውስጥ በጣም የሚደንቀ ነገር በኦሮሞም አካባቢ ሄድ በትግራይም አካባቢ ሄድ ቤኒሻንጉል ጉሙዝና አማራ ጉሙዝና አገው እርስ በርስ ሲጋጭ አታይም አብሮ የሚኖረው በቅርብ የሚኖረው በአብዛኛው መበሻሸቅ ሊኖር ይችላል አሁን ችግሩ ምንድነው ኦርጋናይዝድ በሆኑ ኃይሎች ለፖለቲካ ፍጆታ ይህንን የማራገብ ነገር ነው እንጂ ብዙ ይሄን ያህል በመደብን ደረጃ በትመለከት የአማራውን ህዝብ ተመልክቶ ሰፍቶ የሄደውን ወደ 27 ነው 28 ሚሊዮን ነው መንገመተው ወደ ሌላው ኢትዮጵያ ክፍል ሄደው በትመለከት በኢኮኖሚ ዋይዝ እንኳን ጉራጌ ያለውን ያህል የለውም። አንዳንድ ሀገሮች አንዳንድ ብሔረሰብ የሚቀላበት ምክንያት ኢኮኖሚካ ኃይሉ ጠንካራ ነው በሚል ነው ወይም ደግሞ የኢኮኖሚ ኃይላቸው የሰፋ ነው ሶሻል ካፒታላቸው ኢኮኖሚ ካፒታላቸው የአማራን ያየኑ እንደሆነ በቅርቡም በወጡት ኢንተርናሽናል ዘገባዎች ላይ ፑረስት የሆነ የድሃ የሆነ እንዲሁም ከአፍሪካ ድሃ የሆነ አዘ ዲስቲንክት ኤትኒክ ግሩፕ ነው እና ይህን ያህል የሚያስጠላ እንትን የለም ምንድነው የከፋ የሆነ ነገር አደረገ የምትለው ነገር የለም እንደው አሁን ሁሉ ሰይሁዳውያኖች ላይ ተፈጸመ ቢባል ስለ ይሁዳውያኖች የምታመጣው ነገሮች አሉ በሁለተኛው ዓለም ጦርነት ከአማራ ጋር አማራን እስከማቀው ድረስ ይህንኑ ካልቸራል ካፒታሉን የባህል ካፒታሉን ይዞ ወደ ደቡብና ወደ ምዕራብ ከመስፋቱ በስተቀር ነው የምለው የኔ አጭር መልስ እንዳልክ አጭር ቃል ማብራራት ይቻላል ማስፋት ይቻላል የቋንቋው እንትን አለ ቋንቋ ስልጣኔ ነው ሊትሬሲ እንዳንረሳ በጣም ሃይማኖትና ሊትሬሲ መሰረት ትምህርትን ብለው ወይም ፊደል ቀላል ነገር አይደለም ለአንድ ህብረተሰብ ያ እንግዲህ ኮንትሪቢዩሽን ከሰሜን ኢትዮጵያ የመጣ ነው ሰዎች ካላነበቡ ሰዎች ፊደል ካልቆጠሩ እውቀት መዘገብ አይችሉም እውቀት እና እኔ ይህን አንዳንድ እንግዲህ ስህተቶች ይኖሩ ይሆናል የቋንቋ ዘለፋዎች ሊኖሩ ይችላል ሁሉ ይሄ በመበሻሸቅ ደረጃ ሊሆን ይችላል በስትራክቸር ደረጃ ሶሻል ስትራክቸር ደረጃ ይሄን ያህል የበላይነት ያለው ሆኖ የገዛ ነው ለማለት ያስቸግረኛል እኔ ካልቸሩ ግን ዶሚናንት ነው ባህሉ ርቀት አለው የትም ዓለም የትም ሀገር ውስጥ አንድ ባህል ተሰፋ ያለ ቦታ ሊይዝ ይችላል እንዴ ክርስማስ በማያምኑበት ሀገሮች ውስጥ ማለት ሰዎች ክርስማስን ያከብራሉ የጌታን ልደት ከማመን ጋር የተገናኘ ነገር አይደለም እና ባህሎች ይንፈቀቃሉ ከቦታ ቦታ ይሄዳሉ ይሄኛው ባህል ጎልቷል ለማለት የአማራ ባህል ጎልቷል ወይ ይታያል ቢባል ከምግብ እንጀራ ለምሳሌ አሁን ብዙ ጊዜ መጣው ከአማራ ነው ለቱን ለማናገር የቤቀፊን እና ከዛም አካባቢ ጀምረን ከፉድ ካልቸሩ ያየነው እንደሆነ የሰፍቷል እንግዲህ አጥፋት ነው ወይ ነው ሰዎች ተገደው አይደለም ጀራ ብሎ የተባሉት
ዶክተር ይቅርታ ችግሩ ይሄ ከሆነ የብሔር ማነው የቋንቋ የባህል መስፋፋት ነው ያመጣው የሚሉ ከሆነ ይህን ችግር እንዴት አርጎ ባጭሩ ይመልሱልኝ እንዴት አርጎ ማቆም ይቻላል ይሄ ችግር ሆኖ እንዳይቀጥል
እንግዲህ ምንድነው መሰለ ይሄ ነገር እዚህ ደረጃ መድረስ ባልነበረበት ነው እንግዲህ እንደምታውቀው ለውጥ የሚባል ነገር ይመጣል ለውጥ በሚመጣበት ጊዜ ብዙ ጊዜ ሰንካላ የሆነ አስተሳሰቦችና ሰንካላ ሰዎች ስልጣኑን ይዙታል ያ ይሄንን ኢቪል የሆነ ብለው እርኩስ የሆነ አስተሳሰቦችን ብድግ ያደርጋዋል ከፍ ያደርጋዋል እና መንግስት ነው እንግዲህ አሁን ዋናው ነገር ምንድነው ያልታደለው በስርዓቱ እርምጃ በወቅቱ ያለ መውሰዱ ለታ ነው አሁን ከእንትን ከስልጣን ከያዙ ወዲህ ማለት ዶክተር አብይ አመሹመት በኋላ በተደጋጋሚ ለተካሄደው በአማራና በክርስቲያኖች ግን አማራ እስላሞች ላይ ለደረሰው ጭፍጨፋ ያቂ መሆን የሚገባቸው ህዝብ በይፋ የሚያውቃቸው ግለሰቦችና አካላት ለሰሩት ወንጀል ህግ ሲቀርቡ አልታየም። ይሄ ነው ትልቁ አበረታች ነገር። በኦሮሞ ክልል ውስጥ በኦሮሞ ሪጅን ክልል ውስጥ አላፊ ሆኑት የተናገሩት እንሰማ ሌላ ዓለም ቢሆን እኮ በቀጥታ ስር ቤት ነበር የሚገቡት እና መንግስት እንግዲህ መንግስት ተብየው ህግን ለማስከበር ዳተኛ መሆኑን በተደጋጋሚ አሁን በቅርቡም ለደረሰው በአይነቱ በመጠኑ እጅግ ክፉና አሰቃቂ ለሆነ እልቂትና ውድመት አብቅቶናል እና የመንግስት ነው መንግስት ተብየው ነው አቋም ነው ጠቅላይ ሚኒስትሩ ፊት ነው አይደለም እንደ የአማራ ሲሰደብ የነበረው በቀደም ለታ ሰዎች አስተያየታቸውን ሲሰጡ መጥፋት አለበት እስከ ማለት እኮ ነው ይሄ አይ ሄት ስፒች ከራሱ በዚህ የሜንታሉን ኤሌመንት እየተሰራ ነው ያለው ይሄ ችላ ተብሏል ትልቁ ስህተት ይሄ ነው እንግዲህ መንግስት አለ ነው እኔ በመሰረቱ መንግስት መኖሩን ጠራጠራለሁ ግልጽ ብልም የሚል ነው የት ቦታ ላይ ጥንካሬውን አጣቀውም የት ቦታ ላይ ድክመቱ አይታወቅም። አንዳንድ ሰዎች ከላይ አካባቢ አይደለም መሃል አካባቢ ይለዋል። የተለያየ ኤክስኪውዝ ሲሰጣው እኔ ሊገባኝ አልቻልም። በእውነት
ዶክተር ላቋርጦትና ቀድም አንዲት ነገር ሲናገሩ ግልጽ እንዲሆን ለአድማጮችም ለሌሎቻችንም ዶክተር አብይ ጠቅላይ ሚኒስቴሩ ፊት ነው አማራው ሲሰደብ የነበረ ያሉትን አጠራ አድርገው የት ነው መቼ ነው ምንድነው?
ይህም አሁንም ሌላ ሰው እንትና ብሪፍ አርጎ ነው እንትኑ ክሊፕ አለ። ስብሰባ ላይ ነበሩ መሰለኝ የፖለቲካ ተወካዮችን እና አካባቢ የኮሚኒቲ መሪዎችን ሰብስበው እዛ ላይ ነው እንግዲህ ይሄ ነገር የተገለጸው። ምንት ተፈቅዷል ማለት ነው። አሁን እኔም ብለውም መሰለ የህዝባችን መገደል አሁን አማራም ይሁን ለጉራጌ ሊሆን ይችላል ከነጎዳ ጉሙዝ ሌላ ሊሆን ይችላል። የሜንታል ስቴቱም ብለው ይሄ ነው ጊዜ ሜንታል ኢነመንቱ ተፈቅዷል። እንደፈለክ ገለሃለሁ ብለክ መናገር ከጀመርክ ትገለዋለህ። አንድ እስራኤል ውስጥ አንድ የተማርኩት ነገር ለታ መጠልኩበት ጊዜ ይሁዲዎች ብዙ ጊዜ የሚናገሩት ይህንን ህብረተሰብ አጠፋዋለሁ የህዝብ መጥፋት አለበት ብለህ እየተረጋገመ የሚወራ ከሆነ በህዝብ መካከል ከዛ ደግሞ አልፎ በጽሁፍ ላይ ከቀረበ ልክ ወያኔ የመጀመሪያው ማኒፌስቶ ላይ የተወለውን ጸረ አማራ ነበር አቋሙ እዛ ላይ። ያን ጊዜ ነው እኮ ጄኖሳይድ የተጀመረው። ይህንን መርዛማ አስተሳሰብ መርዙን የተከሉት እነሱ ናቸው። ከዛ በፊት የለም ማለት አይደለም። ከነሱ በፊት የኦኤልኤፍ እንቅስቃሴዎች አሉ፣ ግን ፖኬት ነው እዛና እዛ ነው። ይሄን ያህልም ማስመርደር አላየንም። ጥቃቅን የሆኑ ክላሾች ሆኑ ምንድነው እሱ በወታደሩና በነሱ በዚህ አማጽያኖቹ በለው ወይም በሪቬል የሆነ የኦኤልኤፍ እንቅስቃሴ ጋር የተገናኘ እንጂ እንዲህ ሄደ ትርፍ ቤቱን ሰብስበህ ንጹሐንን ማረድ ይሄ እኮ ሌላ ማለም ቦታ ላይ የለም እኮ። አሁን በተለይ በዚህ 30 ዓመት ውስጥ እኮ ከሩዋንዳ እልቂት ወዲህ እንደዚህ አይነት የለም። ጥቂት ምናልባት ኢንቴንስ ነው ሞተ የሚባለው። አሁን እኮ ወደ በጣም ሄዷል እኮ ወደ 5000 ገብቷል እኮ አማራንና ክርስቲያንን ብቻ ንቁጠረው ካለ የሞተው በዚህ 6 ወር ውስጥ ከጁን 30 ጀምሮና እንግዲህ እስከ 100000 እስከምንደርስ ቁጥሩ ነው ወይ የምንጠብቀው ነው። እና ይሄ እንግዲህ ለምንድን ነው ወደ አጭር መልስ ነው የመልስልኛ ያልከና ተፈቅዷል ማለት ነው። ዲስኮርሱ ተፈቅዷል፣ ፖለቲካል ዲስኮርሱ ተፈቅዷል።
እንግዲህ ዶክተር እንደሚሉት ከሆነ ዶክተር አብይ መተክል ሄደው ህዝቡን ለማናገር ሄዶ ከመሪዎቹ ጋር ቁጭ ብለው አማራን መሳደብ በአደባባይ በሳቱ ፊት የተፈቀደ ከሆነ እንግዲህ እርሶ እንደሚሉት የተፈቀደ ነገር ነው ማለት ነው። ያንን ስራ ላይ መዋል ብቻ ነው። ይሄ እንዳለ ይሁንና የአማራ ፖለቲከኞች ለምንድን ነው ይሄንን እንወክለዋለን የሚሉትን ህዝብ መታደግ ያልቻሉት? ከቃላት አልፈው በስራ ላይ አንዳንድ ጊዜ ዘራፍ ሲሉ እንሰማለን። እንገባለን፣ ወደዚህ እንሄዳለን፣ ፌዴራሉ ካላደረገኛ እናረጋለን፣ ይፍቀድልን ወዘተ ሲሉ ይሰማል። ይሄን ባሉ በሳምንቱ ሳምንት ሁለት ሳምንት ሳይሞላ 200ን ገደሉ፣ እዛው አጠገባቸው ተገደሉ። ለምንድን ነው መታደግ ያልቻሉት? ሁልጊዜም የበታችነት ይሰማቸዋል። ስነ ልቦናቸው ምንድን ነው?
እንግዲህ ምንድነው ይኸውልህ፣ አሁንም በጣም አደገኛው ነገሩ ምንድነው ትንተና የሚያስፈልገው ነገር ነው። እንግዲህ በቀጥታ አሁን በግጥስ የአማራ ኃይል ያለው የአማራ የፖለቲካ ድርጅት አለው የሚለውን ጥያቄ መጠየቅ አለበት። እንደምናውቀው እንግዲህ የመጀመሪያው ከቲፒኤልኤፍ ጋር ተለጥፎ ሲንቀሳቀስ የነበረው የአማራ ድርጅት አይደለም፣ አስፈጻሚ ነው ላኪ የሚሉት ነገር ነው። ያው ምንም እኔ በአማስ ካለፈው 2 አመት ድረስ የአማራን ህዝብ የሚወክል ተቋም ወይም ግለሰብ ፖለቲሽያን ኢትዮጵያ ውስጥ አለ ብዬ አልገምትም። አሁንም ቢሆን ያለው የዛ ፍርስራሽ ነው በስመንቱን ውስጥ ኢንፍራስትራክቸር ውስጥ ያሉት ማለት ነው። አሁን ፒፒ የሚባለው ምንድን ነው? የብልጽግና ፓርቲ ውስጥ ያሉት ከየት መጡ ብለን ለምን አንወስድም? በኢፒአርዲኤፍ ወይም በኢህአዴግ ፖለቲካ ውስጥ እኮ ታንጸው የመጡ ናቸው። ያ ማለት በመጀመሪያ ደረጃ ጸረ አማራ ፖለቲካ እኮ የሚሰራው ከኮንስቲቱሽኑን እኮ ይዘው ያሉ ናቸው እኮ። ፒፒ ምንድን ነው? በኮንስቲቱሽን የሚመራ ነው። እና አሁን ግን ኢንዲፔንደንት እየሆኑ የሚንቀሳቀሱ የአማራ ድርጅቶች አሉ። ገና ስራ አለያዙም ጥሩ ጀመር ነው ዶስታቸው ማንዳንድ ችግሮች አሉ። ያማራው ማካሪ ውስጥ ያማራው ህዝብ ውስጥ ቆጣም ክብዙ ችግር አለ እንደምታቀው በእንደዚህ ቤት በአማራነቱ ተደራጅቷል። ይሄን ያለፈው ግዜ አንድ ጽሑፍ ላይ አቀርበዋል እና ተርባይ ጽሑፍ ላይ በአማራነቱ አልተደራጀም። ምን ያንተ አሁን አማራ ነብትልኝ እንድንጥላለው ለኝ እንደ ነው ምንም ማቋራት ኪሎ ነው ተወልጄ ያደኩት ከአማራኛ ተናጋሪ ናቸው ቤተሰቦች ሰሜን ሸዋ ሲባል ሰማለው ቡጋም ጃር እንደዚህ መሳሰሉ ከዛ ውጪ እኔ ማቀው ነገር ግን በኢትዮጵያነት ነው ያደኩት እና አማራውም ክልል ሄድክ ነው ሄደ እንደሆነ ስቲል በሎኬሽን የማመን ነገር አለ። ጎጃሜ ጎንደሬ ሰሜን በወሎ አካባቢ እንትኖችን ነው ስፍራዎችን ነው እነሱ ስፍራዎቹ ራሳቸው ዲስቲንክት የሆነ ባህሪ ያላቸው ባህሪያና ይሄ እንዳለ ነው። አሁን ይወያኔ ትልቁ ችግር ምንድነው አንድ ላይ ልታሰባስበው የማትችለው አስተሳሰብ በግድ በመታረግበት ጊዜ የጠበበ ሹራብን አሁን በፍራም ሰው ላይ ወይም ደግሞ አላደለ ዋን ሳይዝ ፊትስ ኦል አይነት ነገር በሚሆንበት ነውና አንደኛ ፖለቲካው አላደገም ነው። ሌላኛው ምንድነው ይሄኛው አለ የሚባለው ፈሪ ነው እና አስፈጻሚ የነበረ ነው ለረጅም ጊዜ። አሁን ጥቂት ሰዎች ሁሉ ማለት አይደለም አሁን በዚህ አማራን በሚወክለው ፓርቲ ስሙን አላቀማ አሁን አዴፓን ብለው የአማራ ዲሞክራሲ ፓርቲ ያው ግን እነዛ ማን ናቸው ብለስ ወደ ታች ወረድስቲ አስፈጻሚዎቹን ከየት ነው የመጡት የማን አባል ነበሩ ነው የኢፒኤ የኢሃድግ አባላቶች ናቸው እና በአብዛኛው የአማራን ህዝብ መልክ ለማስጠበቅ ሳይሆን የዚሁኑ የቲፒኤልኤፍ ኮር የሆነውን ፓርቲ የዘረኛው ፓርቲ ኃይል ፍላጎት ለማስፈጸም ተቋቋሙ ናቸው። ግለሰቦች አሁንም የሉ ማለት አይደለም የሞቱ ሰዎች አሉ ታጋዮች ነበሩ ግን አሁንም አዝ ስትሮንግ ፎርስ ጥቃቱ የማፈርም ነገር አለ። የሚገርም አንድ ነገር ቢገር አማራ ብዙ ጊዜ ሳይኮሎጂካሊ እንዳልከው ሳይኮሎጂካሊ ኢንትረስት ደግሞ ያፍራ ለአማራ ነኝ ብሎ የመደራጀቱ የመሸማቀቅም ነገር አለ። ቢኮዝ እንግዲህ ምንድነው አማራ በካልቸሩ አሃበ ሃየር ኮል ነው ኮሊንጉ ምንድነው ኢትዮጵያዊነት ነው ከሚለው አኳያ ነው እና ወደፊት ቀስ እያለ የሚመጣ አይደንቲቲ ካላደገ ካልበለጸገ እና ካልጎለበተ እና ወደ ሃይል ፖለቲካል ፎርስ እስካልተለወጠ ድረስ አሁንም በጣም አስቸጋሪ ነው። ለአማራ የቆመ ድምጽ የለም። ከቄሶች ምንድነው ከመንፈሳዊ መሪዎች ጀምሮ በጣም አስቸጋሪ ነው። ከባድ ጥያቄ ነው። ይበልጥ ልንወያይበት እንችላለን። ይሄ ነው በቃ ያስበላው ይሄንን ህብረተሰብ ከጫፍ እስከ ጫፍ ያስጨረሰው ያለው ሪፕሬዘንቴሽን የለው። በተለይ በአማራ ክልል ውስጥ እንኳን መቋቋም ትችላለህ። በሌላው ክልል ውስጥ አማራው ሪፕሬዘንቴሽን የለው።
ዶክተር
አሁን ብዙ ጊዜ እሱ ነው ኮንስቲቱሽኑ ማለት የመንግስቱ ማለት ቆሻሻ ወረቀት እኮ ነው። ኮንስቲቱሽኑ ማለት እኮ አፓርታይድ የተቀረጸበት እኮ ነው። ሰው እንዴት አድርጎ እንደሚረዳው አይገባኝም። ብቻኛ ተቃቀል የሆኑ አንቀጾችን ብቻ አይደለም እኮ በደንብ ህዝቡ ቢያነበው የሚገባ ምንድን ነው ህገ መንግስት ተብዬው ነው። ይሄ ነው ዋናው እንትን ቀመሙ እርሾ እዛ ላይ ነው የጥፋት እርሾ አለ።
ዶክተር አሁን ሲናገሩ ትክክለኛ ሪፕሬዘንቴሽን አሁንም የለውም ምንም እንኳን አንዳንድ እውነተኛ ታጋዮች ቢኖሩትም ብለዋል። እኔም የታዘብኩትን ልንገረውት ባለፈው እሁድ የአማራ ምንድነው ብልጽግና ፓርቲ የቴሌፎን ኮንፈረንስ አድርገው ነበርና ሰውየው ብዙ ጊዜ ሲጽፉ የፓርቲው ዋና ጻፊ ናቸው ሐላፊ ናቸው እና ብዙ ጊዜ አሁን በቅርብ ተጀምሮ በነበረው በአማራ ብልጽግና ፓርቲና በኦሮሚያ ብልጽግና ፓርቲ መካከል የነበረውን እሰጥ አገባ እንትን ከሚሉት አንዱ እሳቸው ነበሩ። እዚህ ኮንፈረንስ ላይ ግን የተናገሩት በጣም በሚያስገርም ሁኔታ ያሉት አንድ ባንድ ገርሞኝ አጥይዤዋለሁ። አንደኛ እኛ ከኦሮሚያ ብልጽግና ፓርቲ ጋር ምንም ችግር የለብንም አቋማችን አንድ አይነት ነው። አንድ ሁለተኛ የመተከል አከባቢ ያለውን የአማራ ህዝብ እንትን ለመታደግ ብንሞክር እንኳን አማራው እዛ ብቻ አይደለም የሚኖረው አፋርም ይኖራል ኦሮሚያም ይኖራል እንዴት እናደርጋለን ብለው ነው ጥያቄ ያስቀመጡት። መጨረሻ ላይ ያሉት ምንድነው እርዳታ ብለው የጠየቁት የትምርት capacity building እርዳታ አድርጉልን ነው ያሉት። እና ግራ ገባኝና እስቲ ምናልባት እውነት ይሆናል እኚህ ሰው ይያሉት የአማራ ብልጽግና ፓርቲና የኦሮሚያ ብልጽግና ፓርቲ ልዩነት ከለላቸው እነታየ ደንዳአና ሌሎችም ጎምቱ ጎምቱ የሆኑ የኦሮሚያ ብልጽግና ፓርቲ መሪዎች አጸያፊ ቃልን ጭምር ጨምረው ይናገሩ የነበሩት ነገር የግላቸው ነው ሰውዬ ያሉት አንዳንድ ግለሰቦች ጋር ነው ችግር ያለብን ስላሉ እስቲ እነዛ ሰዎች ያሉትን የኦሮሚያ ብልጽግና ፓርቲ ይሄ የነታየ ደንዳና የናተው ሽመልስ ወዘተ አቋም የኛ አቋም አይደለም ብሎ ያወጣውን መግለጫ ብፈልግ ላገኛል ቻልኩ ስለዚህ ምንድነው የተረጠርኩት መስመርህን አስተካክል የተባሉ ይመስላል መስመር ማስተካከል ነው ለኔ ምክንያቱም ፓርቲው መሪዎቹ እንደዛ እየተናገሩን እዛ አማራ አካባቢ ያለው ቦታ የኔ የኛም ነው ይላሉ እነዚህ ስድብ ያለው ሲናገሩ ሁሉ ፓርቲው ዝም ካለ እሳቸው ደግሞ አይ ከፓርቲው ጋር ልዩነት የለም ከግለሰብ ጋር ነው ካሉ አልጣጣም አለኝ እና ትርታሪ አደረብኝ ምንድነው ነገሩ ብዬ እና
ይሄ ኮ ነው የማጨበርበር ነው አንደኛ የአማራ ፖለቲከኞች አቅም የላቸው በፍለፍት ይናገሩና በኋላ ተደውሎ አያ ባያ ይሏቸዋል አስተካክል ይባላሉ ወይራስ የዛኛው የኦዴ ፓ እንግዲህ አደረ ኦሮሞ ዲሞክራቲክ ፓርቲ የሚባለው የማን ጠቅላይ ሚኒስትሩ የመጡበት ፓርቲ አባላት እንደልባቸው ነው የሚናገሩት ሽመልስ በተቀረጸ ትርስ ቪዲዮ ነው ወይ ኦዲዮ ላይ የተናገረው ነገር እኮ ደንበኛ አዋጅ እኮ ነው ጸረ ኢትዮጵያ ጸረ አማራ ሁለት ፍሬ የምታገኘው ያልግግር ላይ ምንድነው ብዙ ትንተና ዲስኮርስ አናሊሲስ አያስፈልገው ጸረ አማራና ጸረ ኢትዮጵያ ነው ሲጨበጨብለት ነበር ያጨበጨቡ ማን ነው በሙሉ እኮ የቆፍ የሆነ እኮ የኦሮሞ ፓርቲ አባላቶች ናቸው እኮ እኛ ኦኤልኤፍ ላይ ነው የምንጮኸው ወይም ደግሞ ኦኤልኤፍ ቅርንጫፍ የሆኑትን አማንትኖች ታጣቂ ኃይሎች ነው አይደለ ብዙ ጊዜ የምናወግዘው እውነተኛ የፖለቲካ ስራ የሚሰራው የኦኤልኤፍ የፖለቲካ ስራ የሚሰራው እኮ ኦፒዲዮ ነው ወይም ምንድነው ኦሮሞ ዲሞክራቲክ እንትን ነው ድርጅት ነው እና እዛ አካባቢ ጋር ማንም ላይ አይገሰጽም በትክክል የሚጠበቅ ንግግር ነው እየተነጋገሩ እየተናበቡ የሚሰሩ ስራ ነው በኢትዮጵያ በጥፋት ለጥፋት ይሄ ግልጽ መሆን አልሆነለትም ለዚህ እኮ ነው አንድ ይሄ ራሱ የተናገረው ኮንፊውዝ ኤንድ ኮንቪንስ እኮ ሲምፕል ቀላል መቀለጃ ይመስላል ቋንቋ እንጂ እኮ ውስጡ እኮ በደንበኛ መርዝ የያዘ ነገር ነው በእርግጥም ያወናብደዋል አንድ የሆነ ነገር ስራ ስትጀምር የሆነ ማሳክር ይፈጠራል ፖግሮም ይፈጠራል ግድያ ይፈጠራል ያንን ገና ሬሳህን ሳትቀረው አንድ የሆነ ብሔራዊ ፖለቲካ ይጀምራል ድራማ ነው አሁን ድራማ ነው ኢትዮጵያ ውስጥ በተለይ ደግሞ በሶስት ዓመት ውስጥ የምታየው ድራማ ነው ሰዎችም ደግሞ ህዝቡም ደግሞ አደንዝዘውታል አሁን ኢትዮጵያ ውስጥ ያለው ፖለቲካ አብይን መደገፍና አለመደገፍ ነው እንግዲህ ይሄ ምንድነው የህዝባችን ኮሌክቲቭ ስቱፒዲቲ ያልኩበት ምክንያት ነው አሁን ያለንበት ሁኔታ እሱን የመደገፍና ያለመደገፍ አይደለም እውነትን የመደገፍና ያለመደገፍ እውነት ጋር አብሮ የመጓዝና ያለመጓዝ ነው ከመሞትና ካለመሞት ጋር የተገናኘ ነው የሉና የኦንቶሎጂካል ሴኩሪቲ የሚባለው ነገር ነው ብዙ ሰዎች ስቶኮልምን ሂደትም ሀገር ሂድ ከግለሰብ ጋር ያገናኙታል ምን ያርግ ይሉሃል እና እንደዚህ አይነት ሰው ጋር ምንድነው የምትመስለው ጠቅላይ ሚኒስትሩ ምን ያርግ እሱ ነው ያለን ይለዋል እና ይረዱሽ ያረጉባል ኢንፋንታይል ያረጉባል የፖለቲካው ይይቱን ያቀጭጭባል እና ብዙ ኢትዮጵያዊው ተደናግሯል ወይ ያቅም ችግር ነው ወይም ደግሞ ይሄ ራሱ የሚነዱት እንግዲህ ተከፈለ የፖለቲካ ዘመቻ አይደለ ቢት ፌስቡክ ላይ ሂድ እኔ አሁን በአሁኑ ሰዓት ከማን ጋር ሴንስብል የሆነ ንግግር መናገር እንደምትችል አላቅም ሰው እየሞተ ዲስትራክት የማድረግ ነገር ዳይቨርሽን ይፈጠራል አንተ ያለ አንድ ነገር አሁን ህዝባን ምን በኢትዮጵያ ባህል ይህ ሀገር ነው እነዚህ አብዛኞቹ ክርስቲያኖች ናቸው የሞቱት መዘንጋት የሌለብን ይሁን 46% በቤንሻንጉል ጉሙዝ የኦሮሞ እንትን ምንድነው የኦርቶዶክስ ሃይማኖት ተከታይ ነው 207 ሰው በማስ ግሬቭ ባህል ጉርጓዱስ መቅበር ማለት ምንድነው አማራን ሶስት ጊዜ እየገደልከው ነው አሁን ለአንድ ሰው መቅበሪያ ቦታ ጠፍቶ ነው ያንንም ያክል ሰፊ የሆነ ቦታ ሁላችንም ሳንዳን ሰው ባካችሁ መከበሪያ እንደባል ማውጣት አቅቶት ነው። ይሄ በሃይማኖት ካየው በእስልምና ሃይማኖትን ተመልከቱ፣ በክርስትና ሃይማኖት ተመልከቱ። ማስግሬብ ብዙን ጊዜ ደሚካራዋ እና ማነው አንዴ የት ነው እሱ ላቲን አሜሪካ ወደ 300 400 ሰው ተቀበረ ባንድ ላይ ተብሎ ትልቅ የተጨወበት ሁኔታ ነበር። ለእያንዳንዱ ሰው ለት መቃብር ሰውን መታከብረው ሰብእናው መታከብረው ማርክድ የሆነ ግሬቭስ ሰጠው ነው። ኢትዮጵያ ሩብለት ሐሙስለት ሞተችው ለገና ተደጋጋሚ ሞት ሞታለች በዚህ ሁለት አመት ውስጥ። ያው እንደምታዩ ከ30 ወያኔ ከገባው ዲ ገና ወደፊት ብዙ መንጠብቀው ነገር አለ። ይሄ ግን ትንሽውን ተመልከተው አሁን በማስ ውስጥ መቀበር ማለት አሁንም ከሳይኮሎጂካል ፖይንት ኦፍ ቪው ነው ሞስት በህዝቡ በቀሪው እዛው ውስጥ በሚኖረው 26% የአማራ ህዝብ በቤንሻንጉል ጉሙዝ አናቹራል የሆነ ሪጅን እኮ ነው። ያ ሪጅን እኮ ነው ፈጠራ አልነበረበትም እኮ አባይን ተሻግሮ በርታ የሚኖርበት
ዲዛይን ላቋርጣውትና እንቀጥላለን። ይሄን አረስት እንቀጥላለን ግን አንድ አድማጭ ጥያቄ ያለኝ ነው ያለከኝ። እሺ አጠራርገው አድማጬ ጥያቄውን በጣም አሳጥረው ጊዜ የለም።
እሺ ጤና አስጠልን በጣም እናመሰግናለን ለውይይቱ። እኔ እንኳን ጥያቄ ሳይሆን አንድ ነገር ለመናገር መከለኩ
ጥያቄ ሰማ።
ኦኬ እኔ በኔ ስልክ ስለሆነ ግንኙነቱ ውስጥ አልገባም ማለት ነው። ኦኬ ይቅርታ ይቀጥሉ አጠራርገው እኔ አስረዳለሁ ለዶክተር።
እሺ በጣም እናመሰግናለን ለዚህ ውይይት እና በምትናገሩት ነገር ለወጣቶቹ ለሚሰሙት ወጣቶች ነው የምናገረው። ይሄንን ስሩበት አሁን ሲፈጻፉበት ባስራችሁን ስሩበት። አሁን የሚካሄደው ውይይት እናንተ ማhall ብዙ ትምህርት የሚሰጥ ነው እና ለወጣቶቹ ነው የምናገረው ይሄንን ስሙትና ስሩበት። ይሄ ሁሉ ዲግሪ የሚይዘው ዋጋ የለውም። እንደዚህ አይነቱን እውነቱን በአካዳሚክ ካላወጣ ነው እንትን ዋጋ የለውም። እሱ አንድ። ሁለተኛ እኛ ገና አሁን አትታዘቡን እኛ ገና አሁን ነው እንደዚህ አይነት ነገር ውስጥ የገባ ነው። እስከዛሬ በኢትዮጵያ ፖለቲካ ተስፋ ቆርጠን ነበር። ስለዚህ አሁን ስለመነሳታችን በርቱ ልል ነው። ለማንኛውም እናመሰግናለን መልካም ቀን።
እሺ እኔም ቤት ዶክተር ግርማ አጭር ነው እንግዲህ 18 ደቂቃ አለችኝ። እርሶም አጠራጠር ነው መልሱ በጣም ብዙ ጥያቄዎች አሉ። እህታችን ያሉት ምንድነው ይሄን አሁን የምትዋዩትን አርስት በጣም ነው ቆንጆ ነው እናመሰግናለን። ግን ጻፉበት ተወያዩበት ወጣቱ እንዲያውቀው አድርጉ። ሌላ ሁለተኛ ነጥባቸው ደግሞ እኛ ኢትዮጵያኖች ተስፋ ቆርጠን ነበር አሁን ነው ስለ ሀገራችን ማሰብም መስማትም በብዛት የጀመርነውና ይሄን ነገር ቀጥሉበት ነው ሉ አይ ቲንክ እኔ እንደገባኝ ካልተሳሳትኩ ማበረቻቻ ነው።
ጥሩ
ዶክተር 18 ደቂቃ አለችኝ ነው 15 ደቂቃ አለችኝ አጠራ አድርገው ይመልሱልኝ።
ኦራይት ኦኬ።
አንድ ጽሑፍ ላይ ኢቪል ቨርሰስ ፖለቲካል ኢቪል ያሉታል አጠራ አድርገው የኢቪልን በኢቪል መመከት ኮንታሚኔሽን ይፈጥራል ብለዋል። ምንድነው ለርሶ አጠራርገው ኢቪልና ፖለቲካል ኢቪል በጣም አሳጥረው ብዙ ጥያቄዎች ስላሉ።
አዎ ግን ምንድነው ኦኬ ምን ትልቅ የፊሎሶፊካል ጥያቄ ነው። እንግዲህ ኢቪል አሁን እኔ ወያኔ ወሰደው ማለት ኢትዮጵያ ውስጥ ይወረደበት ትልቅ እርኩስ መንፈስ ብለው ከመንፈስ ማልፈ እርኩስ ማቴሪያል ብለው እሱ ነው ማለት የችግር ፈጣሪ ማስፈጻሚ እስከ ቅርብ ጊዜ ድረስ ሁሉ ጊዜ እንግዲህ ጥቤልሽ ነው ያለው መቆየታችን ማወርም ሌሎች መጥፎ ኃይሎች አሉ። ግንድን ነው እነዚህን የምናጠፋበት መልክ እኛም ኢቪል በመሆን አይደለም ነው እኛም እርኩስ መንፈስና እርኩስ ማቴሪያል ቁሳዊ ኃይል ይዘን ሳይሆን ታክቲክስን መሆን አለብን ህግን መከተል አለብን ድምጻችንን ማሰማት አለብን ህዝብ ሞቢላይዝ ማድረግ አለብን በተቀደሰ ማለት ኮሬክት በሆነ መልኩ አሁን ማስተካከል እንችላለን። ያው ሚሊተሪ ኃይሉ እንዳለ ሆኖ መቅጣት ያስፈልጋል ህግ ማስከበር ያስፈልጋል። በዛ መልኩ ያለ ተንኮል ኢቪልን እንተምንልበት በፖለቲካ ኢቪል መንቀሳቀስ እንችላለን ከሚል ነው። ብዙ ሌላ እንትኑ ሳይገባ ማለት ፖለቲካል ኢቪል በፖለቲካል ኢቪል ሳይሆን ሌሎች መንገዶች አሉ ለማለት ነው። ያኛውን ኮንታሚኔት ያደርጋል። አሁን ልክ ቲፒኤልኤፍ እንደሰራው አሁን ምን ስራካለን ነገሮች ብልሽትሽት ይላሉ እና ሌሎች መንገዶች አሉ ቀና መንገዶች አሉ ስታንዳርዳይዝድ የሆነ ለማለት ነው ኖርማላይዝድ የሆነ።
ኦኬ ዶክተር አሁንም አለችኛ እንደ 13 ላይ 12 ደቂቃ የቤኒሻንጉልዝ ጉሙዝ ችግር እንዲህ በጣም የተበራከተበት ምክንያትና አካባቢው ህዝብ እንዲያልቅ የተደረገበት ምክንያት ምንድነው? ከመጀመሪያውኑ ያን አካባቢ ስትራክቸሩን ሲቀርጽ ወያኔ ምንድነው ያሰበው? እንዴት ነው የቀረጸው? ለምሳሌ አባይ ድልድይ ምንድነው ግድብ ወደዛ አካባቢ መሆኑን ብዙ ሰው የሚያቀም አይመስለኝም። ምን እንጃ አጠራርገው ስለዚህ እንገሩ።
ኦኬ ያው ቤንሻንጉል በመሰረቱ እንዳልኩ አርቲፊሻል የሆነ ቤንሻንጉል ጉሙዝ ያው ቤንሻንጉል አካባቢ ነው። ግን እንትኖቹ እንግዲህ አንድ አራት ኤትኒክ ግሩፕስ አሉን። አማራ አለ፣ በርካ የሚባል አለ፣ ጉሙዝ የሚባል አለ፣ የኦሮሞ አለ 13%፣ እነ ሲናሻ የሚሏቸው ሰላማዊ ናቸው፣ አገው አለ 4%፣ እንግዲህ በአብዛኛው የአማራ ነው። እንግዲህ ምንድን ነው ያኛው ከንትን የተቆረሰ ነው። አሶሳ ነው ዋናው ከተማ፣ ከኦሮሞ ነው፣ ከአባይ ማዶ ነው፣ ከምዕራብ ምንድን ነው የሚባለው ዌስተርን ሞስት ፖርሽን ኦፍ ዘ ጎጃ ማን ነው ኖርዝ ዌስተርን አካባቢ ነው። ይሄኛው ደግሞ ከመተከል አካባቢ ከአማራው የተወሰደው ዌስተርን ሞስት ፖርሽን ኦፍ ዘ ጎጃም ፕሮቪንስ ነው። እዛ አካባቢ ከሄድክ እንግዲህ ዝም ብለው ነው የፈጠሩት ስትራቴጂ የክፋት ተንኮል። ክፋት ማለት ነው እንግዲህ አንናቹራል የሆኑ ነገሮች አሉ። ከአባይ ማዶ ብዙ ጊዜ የትም ሀገር ውስጥ ድንበር ስትሰራ ናቹራል እንትኑን መከተል አለበት እና አራቱም ብዙ ተቀራራቢ የሆነ የባህል እንትን የላቸው። በመተከሉ ያለው በእርግጥ አድጓል። በመተከ ጉሙዝ በመተከል እንትን ውስጥ አውራጃ ውስጥ ያለው እዛ ከአማራው ህዝብ ጋር የኦርቶዶክስ ሃይማኖትን ተከታይ ከዛኛው ተሻግረው ደግሞ በርታ በዛኛው በኩል ነው ያለው ከአሶሳ አካባቢ ነው። እንግዲህ ስትመለከቱ ለምንድን ነው ይሄ የተቀረጸበት ነው የቅርጽ አቀራረብ ምንድን ውጥረት ተፈጥሯዊ ያልሆነ ውጥረት በህዝብ መካከል ለመፍጠር ነው። እንግዲህ ምን 2000 ኪሎ ሜትር የምትጓዝበት መንገድ አሁን በ300 በቻይና እርዳታ የተሰራ ስራ ነው። አባይን ተሻግረ በቀራሩ ትደርሳለ። ሌላው ምንድነው እዛ አካባቢ ብዙ ሚነራሎች አሉ፣ ከእንጨትም የሚመጡ የተፈጥሮ ሀብቶች አሉ። እንግዲህ ወያኔ ሐሳቡ ምንድነው ብዙ ቅሮች ነበሩት እዚያና አካባቢ በራሳቸው ህዝብ ነው ያለሙት ይንቀሳቀሱ እንደነበር ይታወቃል። ሁለት ሆን ሚሊተሪ ሴንተሮች ሁሉ ነበራቸው። ማሰልጠኛ ከሱዳን ጋር ባላቸው ትብብር ይሄ እዛ አካባቢ የአባይ ምንጭ የአባይ ድልድይ ማን ነው የአባይ ግድብ ያለበት ቦታ ነው እና በዛም በኩል ኃይል ወደ ትግራይ የማስተላለፍ እቅድ ነበራቸው። በዚህ ላይ ደግሞ የግብጽ እጅ አለበት፣ የሱዳን እጅ አለበት። ያ ቦታ በጣም ሆት ስፖት ነው። ብዙ ሰዎች ግራ የሚገባቸው ምንድነው ሎካል ብቻ ጠብ ይመስላቸዋል በጥቃቅን በደሃ ግሩፖች መካከል። ይሄ ትልቅ ፕሮክሲ ዎር የሚፈጥር ነው። ያ ቦታ ለግብጽም እያመቻቹ ነው በማወቅ ይሁን ባለማወቅ ቲፒኤልኤፍ የሰራው። ሱዳንም እጇን ታስገባበታለች እና አባይ አለን አንድ አባይ አለ የኢኮኖሚክ ሪሶርሱን አንድ ዘንዳው ነው። የፖለቲካል ከአጀንዳ ውጪ ኢኮኖሚ ያለበት እዛ አካባቢ ላይ በጣም የሚጠና አካባቢ ነው።
ኦኬ ዶክተር፣ መጥፎ ድርጊትን አንድ ጽሑፎ ላይ እንዲህ ይላሉ። መጥፎ ድርጊትን ዝም ብሎ የኔ ትርጉም ነው፣ የእንግሊዝኛው ትርጉም ነው። መጥፎ ድርጊትን ዝም ብሎ እና አድበስብሶ ማለፍ እና ማሳለፍ ሺህ ጊዜ እጥፍ ሆኖ ወደፊት ያ ችግር እንዲቀጥል መርዳት ነው ይላሉ። ሰዓት ብዙ የለኝም፣ አጠር አድርገው ያስረዱኝ።
አዎ ይሄ እኮ ምንም ከዛሬ 30 ዓመት ጀምሮ የምናውቀው ነው። የአዲስ አበባ መሆኝ በአርባ ጉጉ፣ በወተር፣ በበደኑ፣ በገለምሶ እነዚህ ስሞች ሰምተነዋል። ያን ጊዜ ነው ህጋዊ እርምጃ አልተወሰደም፣ ድምፅ አልተሰማም። ሰው እንዳለ ሳይለንት ማጆሪቲ የሚባለው ነገር አለ፣ እጅግ ጸጥ ብሎ ነው ያለው። ያ ማለት ይደገማል ማለት ነው። ኦልሬዲ ምልክቱ ተነግሮናል እኮ አሁን እየከፋ እዚህ ደረጃ ላይ ደርሰናል። እና መጥፎ ነገር ሲፈጸም ህዝባችን ላይ ትልቅ ሃንዲካፕ የሆነው ነገር ያየሁት ምንድነው ድምፅን ከፍ አለማድረግ ነው። ምሞት ላይቀር ነገር የተወሰነ ግሩፕ እንኳን አሁን በዚህ ሰሞኑን በሞተው ኢትዮጵያዊ ማን ነው ድምፁን ያሰማ አለ? 50 ሰው ሰልፍ ወጥቷል። ማን ነው? የትኛው የፖለቲካ ድርጅት ነው? ብዙ ጊዜ ሶማሊያ ያለው አካባቢ ነው ማን ነው ፕሬዝዳንቱ ጉብሶዬ ድምጹን
ሙስተፌ የሐዘን መግለጫ አልከዋል እንደሰማነው ሶማሌው ክልል ሌላ ማንም ያዘነም የለም
የለም
ዶክተር አብይ ያዘነው ተናግረዋል
ወን አሚዋል ነው ግን እሺ ምን ይሄ ማዘን ብቻ ነው ይሄ እኮ እንትን ብሔራዊ ሐዘን እኮ ነው
አክቹአሊ ሊያስቆጣቸው ይገባ ነበር ማዘን ሳይሆን ሊያስቆጣቸውና ላናዳቸው ይገባ ነበር አክቹአሊ የቃላት አጠቃቀም ሊሆን ይችላል እንደውም አሁን የሚሉት ነገር አንድ ነገር አስተዋወሰኝ የአይ ቲንክ አልሳሳት ማንዴላ ናቸው ይመስለኛል ያሉት የትግሮችን ስቃይ ያራዘመውና ስቃያችን የከበደ እንዲሆን ያደረገው የጨቋኞቹ የነጮቹ በደል ብቻ ሳይሆን የኛዎቹና የጥሮቹ ሰዎች ዝምታ ነው ብለው ነበር
ግልጽ ነው አዎ ግልጽ ነው ምንም አሁንም ማውሮ ብለታቆ ተፈጸመ ምን ያህሎቻችንን ፕሮቴስት ጻፍ ነው እዚህ የተመቸን እንኳን ፕሮቴስት ማን ጻፈ ለሌሎች ተቋማት ለምንድን ነው አንድ መንግስትን የመንግስት ነው ምለው ምንድን ነው በዚህ በሞቱት ወገኖቻችን ያንድ ቀን እንኳን ሀዘን ብሔራዊ ሀዘን ለምንጠሩ ከዚህ ተነግር ያለው ሊበናን የዛሬ 6 ወር አካባቢ የእሳት አደጋ ነበር አይደለም ኤርፖርት አካባቢ ጋዝ ፈንድቶ ወደ 200 ሰዎች 300 ሰዎች ሞቱ አውሮፓኖች ሙሉ መንግስታት ሀዘን መግለጫ አስተላልፈዋል። የፈረንሳይ ፕሬዚዳንት በቀጥታ ነው ዘኔክስት የሄደውና አካባቢውን የቃኘው። እንግዲህ
ሊባኖ የሀዘን ቀን ምንድን ነው እሱ?
ሶስት ቀን አድርገዋል። ራሷ ሊባኖንም አድርጋለች እና ኢትዮጵያ ውስጥ መቼ ነው ሀዘን ቀን ኖሮ የሚያውቅ? አንድ ግለሰብ ሲሞት በእርግጥ ኮንትሮቨርሻል የሆነ ምናልባት ሊራገብ ይችላል። አይተናልም በቅርቡ ኦኬ እንደዚህ አይነት ይሄ ነው ይሄ ነው ትልቁ የኢትዮጵያ ችግር የፖለቲካው ችግር ማለት አመራሩ ላይ እምነት የሌለኝ የሞራል ብቃት የሌለው እንትን ነው ፍርሃት ውስጥ ነው ያለ ነው
ጋንደኛ መለያችን በፊት አንድ ጥያቄ ማስቀመጥ ይችላል እፈልጋለሁ በጣም
ምንም ችግር የለም
የዘር ማጥፋትን ወይንም ደግሞ ጄኖሳይድን በተመለከተ እርሶ የተከሱት ኮፊ አናንን ጠቅሰው የጻፉት ጽሑፍ አለ የዘር ማጥፋት ጄኖሳይድ የሚጀምረው አንድን ሰው በስራው ሳይሆን በማንነቱ አንድን ግለሰብ መግደል ሲጀመር ነው የዘር ደግሞ ማጥፋት የሚጀምረው ጎረቤቱን በማንነቱ ምክንያት ብቻ ማባረር ሲጀምር ነው ይሄንን መገንዘብ ብቻ ሳይሆን ይሄንን መቃወም ስንጀምር ለዛ ችግር መፍትሄ መፍጠር እንጀምራለን ይላሉ አጠራ አድርገው ያስረዱን
አው ትክክል ነው ምንድነው ዘር ተኮር ነው ብዛት አይደለም አሁን የሚያስፈልገው አንድ ሰው በዘሩ ምክንያት በሃይማኖቱ ምክንያት ተነጥሎ ከተገደለ የጄኖሳይድ ነው እዛ ላይ ይጀምራል እንጂ አያቆምም እኮ እሱ ነው እሱ ኢትዮጵያ ውስጥ ተፈቅዷል አሁን እንዲሁ በዛ አጋጣሚ ጊዜ ስለሌለን ጥሩ ጅምሮች አሉ። እንግዲህ እንደምታውቀው ጄኖሳይድ ፕሪቬንሽን ሙቭመንት በአውሮፓ አለ፣ የኦቲጂ የሚባለው አለ፣ ከኢትዮጵያ ኦርቶዶክስ ጋር የተቀናጁ እነሱ ምንድነው አሁን ጥሩ ጅምሮች ናቸው። እንደምታውቀው ጄኖሳይድ አሁን ወደ ከስ ኢንተርናሽናል ኮርት ኦፍ ጀስቲስ እና ኢንተርናሽናል ክሪሚናል ኮርት ሃግ ስቴት ትናለ ፋይል ተደርጓል። የኢትዮጵያ ጉዳይ እንግዲህ የኢትዮጵያ መንግስት ሳይሆን የሚከሰው በቀጥታ መንግስትን ሳይሆን ግለሰቦችን ነው። ለምሳሌ ጠቅላይ ሚኒስትሩ ተጠያቂ ይሆናሉ በግለሰብነት አቶ ሽመልስ ተጠያቂ ሊሆን ይችላል። ብዙ ሰዎች ኦሬዲ ዙሚን ተደርገዋል። እነዚህ ሰዎች አሁን ለህግ ማቅረብ አስቸኳይ አንዱ እንኳን ቢያዝና ቢቀርብ ይችላል። በቅርቡ በሶስት ወር ውስጥ አንድ ነገር ሊፈጸም ይችላል ተስፋ አድርጋለሁ። በቅርብ የምንከታተለው አድማጮቻችን እንደ ተስፋ እንዳይቆርጡ ይህ ስራ ትንሽ የገንዘብ ችግር ተፈጥሮበት እንጂ ጠበቃ እንደምታውቁት 35000 $30000 ነው የሚፈጀው። ህዝቦችም ገንዘብም የማስተባበር ላይ እንደምታውቁት ችግር ነው እና እሱ እየተሟላ ነው ያለው እና ነገሩ በኢንተርናሽናል ኮርት ኦፍ ጀስቲስ ላይ ደርሷል። አሁን እንግዲህ የምናየው ምናል ተስፋ ማድረገው በዚህ በሶስቱ አራት ወር ውስጥ የዚህ ክራይም አሁን የቤንሻንጉል ጉሙዝ ውስጥ አንድ ሁለት ሶስት የሚጠየቁ ኃላፊዎችን ለማምጣት ከተቻለ ወደ አውሮፓና መወንጀል ከተቻለ ወይም ደግሞ ጥቅሞቻቸውን ማዘጋት ከቻለም እንግዲህ አንድ የሆነ ማስመሪያ ዘዴ ነው። በኢንተርናሽናል ሌላ ጊዜ ከተገኘ ልነግራችሁ እችላለሁ። ይሄ ፕሮሰሱ ምን ደርሷል የሚለውን ነገር ማውራት እንችላለን። እኔም ጓደኞችም ሆነን ይሄ በጣም ጥሩ መንገድ ነው፣ ግን ለአድማጮች ብዙ ማሳወቅ አይቻልም ዝርዝሩን። እና ዋናው ነገር ምንድነው ኢትዮጵያ ዘዛ ማድረግ ያለበት ባልቸሩ ምናል ጊዜም ስለሚልም የዘር ፖለቲካ በህግ እንዲታገድ በዘርና በቋንቋ ላይ የተመሰረተው ይሄ ምንድነው ፌደራሊዝም ዜጋ ተኮር በሆነ ሁለተኛ ፌደራሊዝም እንዲተካ የህግ የበላይነት እንዲሰፍን መንግስትም ህዝብ ከለላ እንደሌለው ሀገር የለም እኮ አሁን እኮ መንግስትም ህዝብ ከለላ መሆኑን በተግባር ማሳየት ይገባዋል ነው ምለው
ግን ዶክተር አንድ ቃል ይሄንን ነገር ህዝብን ይጠብቅ ህዝብን ከአደጋ ይከላከል መንግስት ዝም ብሎ አይመልከት ሲባል አርፋችሁ ቁጭ በሉ ይሄናት በሉ ይሄን ካደረጋችሁ የጁንታውን አዲስ መጥቷል ምን እንደሆነ ምን ትርጉሙ የጁንታን ትርጉም ማቀው ሌላ ነው አዲስ የተጀመረ ነው ጁንታውን ደገፋችሁ የሚል መጥቷል እና ምን አንዴ ካስጠታል ምን ይደረ
ይሄ ምንድነው ፖለቲካ ማወናበድ ነው ዝቃጭነት ነው ይቅርታ አርግልኝ ጠንካራ ቃል ነው የምጠቀመው የመጨረሻ ቆሻሻ የሆነ አሁን በአንደኛ ክፍለ ዘመን ላይ የማጠብቀው የፖለቲካ ጨዋታ ነው ሌላ ነገር ኢትዮጵያ አሁን ከዚህኛው ክትቤ ይለፍ ይወጣል ሲመስለን ከዚህኛው ጭቆና ሌላ እየተዘረጋለን ነው ያውም አንድ ሊቃ ውስጥ ስላልከኝ ነው ሌላ ጊዜ እንመለስበታለን
በሰፊው እንመለሳለን ጌታዬ
አዎ ኢትዮጵያ ውስጥ ትልቅ መሰላል ተዘርግቷል እንደገና ደግሞ ለሌላ ኋላ ቀር የሆነ ጥፋት ተልኮና ለዛውም ደግሞ ፕሪፓሬሽኑ ኢንፍራስትራክቸሩ ተዘጋጅቷል አሁን የሚሰማው ምንድነው ንግግሩ ነው እዛና እዛ ብልጭ እያለ የምትሰማው የፖለቲካ ዲስኮርሶች የሚዘገንኑ በእውነት የሚተገበሩ ናቸው የአዲስ አበባ ጉዳይን ብትል ኦሮሚያ የሚባል ሀገር ሪፐብሊክን ያድመቃችሁ ቢፈጠር ኢትዮጵያ የምንላት ሁሉ ለዓለም ብዙ ምሳሌ የሆነች በተለይ ለአፍሪካ ለነጻነት ታዋቂ የሆነች ክቡር ሀገር አይናችን እያየ ለማኮሰስ ትፈርሳለች እንኳን ብዬ አልገምትም ስትኮስስ ስታንስ በከፋ ሁኔታ የምናይበት ጊዜ ነው
በጣም አመሰግናለሁ ዶክተር እንደምንወሰ ይሁን ወይንም ደግሞ እንደልሞ ይሁን አገራችን በኩራት እንድትቀጥል እንመኛለን ሰፋ ያለ ውይይት ወደፊት እናረጋለን አንድ ነገር ግን የታዘብኩት ጊዜ ከርሶ ጋር ስለዋል ሰዓቱ ያጥርብናል እናራዝመዋለን ወደፊት
እኔም እንደዚህ ነው ቁምጥ ይልብኛል
በጣም አመሰግናለሁ ጌታዬ መልካም አዲስ አመት አድማጮቻችን በሚቀጥለው ሳምንት የዝግጅታችን የማይኖር መሆኑን በዚህ አጋጣሚ እንገልጻለን መልካም አዲስ አመት
አድማጮቻችን እስካሁን ተከታተሉት የነበረው በስቶክሆልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነበር እንግዲህ ከሁለት ሳምንት በኋላ በሚኖረው ዝግጅት እስከምንገናኝ ድረስ መልካም የፈረንጆች አዲስ አመት ይሁንላችሁ
ለቺግርሽ ደራ
ባህር ባሻገር